ውድሷን የተከበራችሁ የእግዚአብሔር ቤተሰቦች እንደምንሰነበታችሁ፣ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እንደገና ደግሞ በሰላምና በጤና እንድንገናኝ ስለረዳን እናመሰግናለን። ሁላችሁ በሰላም እንደመጣችሁ ተስፋ አለኝ። እንኳን ደህና መጣችሁ ወደ ሻሎም ቴሌኮንፈረንስ። እርግጠኛ ነኝ መልካም የሰንበት ቀን እንደነበራችሁ። ስለዚህ እንግዲህ ይህኛው የቅዳሜ ምሽት ፕሮግራማችን ነው። እንደተለመደው ዛሬ የኤፕሪል 18 2026 እንደ ኤውሮፓን አቆጣጠር የቅዳሜ ምሽት ፕሮግራማችን ነው። በዚህ ምሽት የሚቀዳው ቁጥር 7167 ነው የሚሆነው። የፕሮግራሙ መሪ ብርሃኑ ነኝ። በዚህ ምሽት የሚያገለግሉን አገልጋዮቻችን በሰንበት ትምህርት አቶ እንግዳው ናቸው። የጤና መልእክት ይዛልን የምትመጣው እህታችን ትዕግስት ናት። የተለየ መዝሙር ደግሞ ይዘውልን የሚመጡ አቶ በቀለና ወይዘሮ ውቢቱ ናቸው። በመጨረሻ በጸሎት የሚደመድሙልን ወይዘሮ ድንቅነሽ ናቸው። እንግዲህ ፕሮግራማችን ከመጀመራችን በፊት የዛሬውን የመታሰቢያ ጥቅስ በማንበብ ፕሮግራማችን እንጀምራለን። አራተኛው ትምህርት ላይ ደርሰናል። የአጠቃላይ የሳምንቱ አርዕስት የሚለው የመጽሐፍ ቅዱስ ሚና ይለናል። የመጽሐፍ ቅዱስ ሚና የመታሰቢያ ጥቅስ የተወሰደው ከዕብራውያን ምዕራፍ 4 ከቁጥር 12 ላይ ነው። አሉም እንደዚህ ይለናል፣ የእግዚአብሔርን ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትና ቅልጥምንም እስክለይ ድረስ ይዋጋል፣ የልብንም ስሜትና ሀሳብ ይመረምራል ይለናል። ስለዚህ እስቲ በጸሎት እንጀምረ። ይህም በሰፊው እንግዲህ ሰንበት አስተማሪ ገልጽልናል። እግዚአብሔር አምላካችን ሆይ አንተ በዚህ በሰንበት ቀን ስትባርከን ስትቀድሰን አውለን በዚህ ሰዓት ጌታ አምላኩ እንደተለመደው በዚህ መስመር ላይ ተሰብስበን በተለያየ ፕሮግራም ልትባርከን አዘጋጅተናል። ጌታ አምላኩ ለዚህ ሁሉ ክብር፣ ጌታ አምላክ ሆይ አንተን የጨበጠ አንተን የያዘ ያፈረ ማንም የለም። ጌታ አምላክ ሆይ በተለይ በዚህ ምሽት እንግዲህ ስለዚህ ቅዱስ ቃል ስለ መጽሐፍ ቅዱስ ሚና ስንነጋገር ሳለ አንተ በመካከል በመንፈስ እንድትመላለስ እና እንድታስተምረን እንጠይቃለን። እህታችንም ደግሞ የጤና መልእክት ይዛ ስትመጣ ጌታ አምላክ ሆይ ከእሷን ጋር እንድትሆን፣ መዘምራኖችንም ጌታ አምላክ ሆይ በተለያየ መዝሙር ሊባርኩን ነው እና ከእነሱም ጋር እንድትሆን፣ በጸሎትም በተለያየ ፕሮግራም በዚህ ምሽት ሊያገለግሉን የተዘጋጁ ወገኖቻችን አንተ እንደ ፈቃድ ባረካቸው፣ ቤተሰቦቻቸውንም ባረክ ጌታ አምላክ ሆይ። በዓለም ሳለን እንግዲህ ጌታ አምላኮ ከአንተ ካልተጠጋን በራሳችን እኛ ምንም ማድረግ አንችልም። ስለዚህ ጌታ አምላኮ መንፈስን ዕለት ዕለት እንድትሰድልን እንድታስተምረን ልጆች እንድታደርገን ጌታ አምላኮ ዓላማም ይሄ ነው። ጌታ አምላኮ ሁልጊዜ ለእኛ ስለምትቀርብ እጅግ አድርገን እናመሰግናለን። አባባ ምሽቱን ከእኛ ጋር አሳልፍ። ይህም መስመርም እንደተለመደ አንተ በመንፈስ እንድትቋጠር እስከ መጨረሻው ከእኛ ጋር እንድትሆን እንወድሃለን ጌታ አምላክ ሆይ። ይህን ሁሉ ስጠይቅህ በአንድያ ልጅህ በጌታ በኢየሱስ ክርስቶስ ስማን፣ አሜን አሜን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እንግዲህ አሁን ጥቂት የቀሩትን ጊዜያት መዝሙር በመዘመር እንቆያለን። ፍቃደኛ መዝሙር የሚዘምርልን
እኔ ዘምራለሁ።
ኦ በጣም ጥሩ። እሺ ማን ቀደመ? እንግዲህ የቀደመ ሰው ይዘምርልን እስቲ። ዘመላስኩ
ሰባኪ ዋለ ከንቱ ነው የሚለውን እዘምራለሁ።
እግዚአብሔር ባርኮ።
ሰባኪ ዋለ ከንቱ ነው፣ ከሰማይ በታች የሚሰራው ደስ የሚለውና የሚያዝ ነው። ሁሉም በተና ሊያልፍ ነው። ከንቱ ነው ከንቱ ነው፣ ሰባኪ ሆነ ከንቱ ነው ከንቱ ነው ከንቱ ነው፣ የዚህ ዓለም ሀብት ከንቱ ነው፣ ኗሪ ሰው ብዞንስ ስደትን በዚህ ዓለም ንብረት ናብለት ትጠራኝ በቅጽበት ምን ልመልስ ነኝ ባንተ ፊት ከንቱ ነው ከንቱ ነው ሰባኪ ዋለ ከንቱ ነው ከንቱ ነው ከንቱ ነው የዚህ ዓለም ሀብ ከንቱ ነው ባለጸጋ ሆይ ለምንስ መዝገብህን ትሰበስባለህ ዛሬውን ስትፈለግ በፍጥነት ለመሄድ በሞት ተይዘህ ከንቱ ነው ከንቱ ነው ሰባኪ ዋለ ከንቱ ነው ከንቱ ነው ከንቱ ነው የዚህ ዓለም ሀብት ከንቱ ነው ሰው ሁሉ ከንቱ ይመስላል ዘመኑ እንደ ጥላ ያልፋል በቅጽበት አበባውም ይረግፋል መታሰቢያውም ይጠፋል ከንቱ ነው ከንቱ ነው ሰባኪ ዋለ ከንቱ ነው ከንቱ ነው ከንቱ ነው የዚህ ዓለም ሀብት ከንቱ ነው እግዚአብሔር ይርዳን
አሜን 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 ሲስተር እግዚአብሔር ይባርኮት በጣም ጥሩ መዝሙር ነው እውነት ነው ከእግዚአብሔር ውስጥ ሁሉም ነገር ከንቱ እንደሆነ የሚያሳስበን ነገር ነው። እግዚአብሔር ባርኮት። ሌላ?
ሄሎ? ሄሎ? ይሰማል?
እሺ። ይዘምሩ።
የቀደመኝ ካለ ይዘምር።
እስካሁን የሰማሁ አንቺ ነው እንግዲህ።
ቀደሜ። ስለመጽሐፍ ቅዱስ ነው የሚዘምረው ዛሬ። መጽሐፍ ቅዱስ እውነትም ቅዱስ ለኛ መመሪያችን መጽሐፍ ቅዱስ የማይለወጥ የማይረጅም ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው ይላል መጽሐፍ ቅዱስ እውነትም ቅዱስ ለኛ መመሪያችን መጽሐፍ ቅዱስ የማይለወጥ ነው የማይረጅም ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው መጽሐፍ ቅዱስ እውነትም ቅዱስ ለኛ መመሪያችን መጽሐፍ ቅዱስ የማይለወጥ ነው የማይረጅም ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው ቁም ነገር ብቻ ነው የምናገራቸው ከሌሎች መጽሐፍቶች እርስ የተለየ ነው የሰውን ልጅ መንፈስ ፍላጎትን ሁሉ የሚያረካ ነው ያመኑትን ሁሉ መጽሐፍ ቅዱስ እውነትም ቅዱስ ለኛ መመሪያችን መጽሐፍ ቅዱስ የማይለወጥ ነው የማያረጅም ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው መጽሐፍ ቅዱሳችን ልበ ወለድ አይደለም በስጋዊ ሐሳብ ፍጹም አልተጻፈም ለኛ የተጻፈው በእግዚአብሔር ፈቃድ ነው አዲስና ብሉይ ተብሎ የሚጠራው መጽሐፍ ቅዱስ እውነትም ቅዱስ ለኛ መመሪያችን መጽሐፍ ቅዱስ የማይለወጥ ነው የማያረጅም ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው የዛሬውን ዓለም ሁኔታውን ይገልጻል ሆን ያለፉትንም በደንብ እናገራል የወደፊቱንም የሚያስረዳ ነው መጽሐፍ ቅዱሳችን እውነተኛ ቃል ነው መጽሐፍ ቅዱስ እውነትም ቅዱስ ለኛ መመሪያችን መጽሐፍ ቅዱስ የማይለወጥ ነው የማያረጅም ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው የአምላካችን ቃል ዘመን የማይሽረው ዛሬም ለእኛ ደርሷል ድሮም የነበረው ይህንን ቅዱስ ቃል ሊያጠፉት ብጥሩም ድልን እያገኘ ይኖራል ዘላለም መጽሐፍ ቅዱስ እውነትም ቅዱስ ለእኛ መመሪያችን መጽሐፍ ቅዱስ የማይለወጥ ነው የማያረጅም ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው መጽሐፍ ቅዱስ እውነትም ቅዱስ ለእኛ መመሪያችን መጽሐፍ ቅዱስ የማይለወጥ ነው የማያረጅም ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው መጽሐፍ ቅዱስ የእግዚአብሔር ቃል ነው አሜን
አሜን አሜን ተማረች እግዚአብሔር ባርክሽ ያ መጽሐፍ ቅዱስ ከሁሉም ነገር እንደሚበልጥ መንፈስም እንደሆነ የሚያሳስበን ነው እግዚአብሔር ባርክሽ ሌላ እትለምለም ነው ሰማው
እኔ ዘምራለሁ
እሺ እሺ እግዚአብሔር ባርክ
መዝሙር 110 የአምላክ መምጫ ቀን ቀርቧል የሚለውን እዘምራለሁ
የአምላክ መምጫው ቀን ቀርቧል ሲሉን ሰማለሁ የፀሐይ ብርሃን ይጨልም ቀኑ ሊነጋ ተቃርቧል ኦ ቀኑ ሊነጋ ተቃርቧል ኦ ቀኑ ሊነጋ ተቃርቧል ሌሊቱ አልፈዋል ቀኑ ሊወጣ ነው ኦ ቀኑ ሊነጋ ተቃርቧል የተነገሩት ምልክቶች በሰማይ በምድር ሁሉም ይመሰክራሉ የአምላክ መምጫ ቀኑ ቀርቧል ሲሉ ኦ ቀኑ ሊነጋ ተቃርቧል ኦ ቀኑ ሊነጋ ተቃርቧል ሌሊቱም አልፏል ቀኑ ሊመጣ ነው ቀኑ ሊነጋ ተቃርቧል የምትጠበቅ ቤተ ክርስቲያን
ነባካችሁ ሚውት አርጉልኝ ነባካችሁ
አያስ እሺ ሚቶራ ቀጥይ ፕሊስ ሶሪ ጨረሽ
የሷ ሚውት አርጋል
የምትጠብቅ ቤተ ክርስቲያን ትቢቷን ታስወግድ ወገቧን ታጥቃ ትነሳ ንጋቱን ትጠብቅ በትጋት ኦ ቀኑ ሊነጋ ተቃርቧል ኦ ቃሉ ሊነጋ ተቃርቧል። ሌሊቱም አልፏል ቀኑ ሊመጣ ነው። ኦ ቀኑ ሊነጋ ተቃርቧል። ወደ መተላለፊያ ውጡ፣ ወደ አውራ ጎዳና ያልታደሙትንም ጥሩ፣ ለንጋቱ እንዲዘጋጁ። ኦ ቀኑ ሊነጋ ተቃርቧል። ኦ ቀኑ ሊነጋ ተቃርቧል። ሌሊቱም አልፏል ቀኑ ሊመጣ ነው። ኦ ቀኑ ሊነጋ ተቃርቧል።
አዎ የጌታ መምጫ ቅርብ ቀን ነው የቀረው።
አሜን አሜን አሜን። ትላምላም እግዚአብሔር ይባርክሽ። ግሩም የሆነ መዝሙር ነው። ይሄም መምጫው እንደተቃረበ የሚያመላክተን ነው። ሁለት ደቂቃ አረ ትንሽ አጠር ያለ መዝሙር የሚዘምርልናለ። ሌላ ሰው እንግዲህ ሌላ ሰው ከሌለ ቺን ሁለቷን ለሰንበት ትምህርት እንጠቀማለን። ጋሽ እንግዳው መስመር ላሉ
አዋለሁ ሰማለሁ።
እግዚአብሔር ባርኮት። ያ ይሰማል ይሰማል።
እሺ
የእግዚአብሔር መንፈስ ከእርሶ ጋር ይሁን። መስመሩን ልልቀቁሎት።
ተባረክ። አሜን አሜን። ተባረክ። አንተም የዘመራችሁ እህቶችም ተባረኩ። እንደምን ዋላችሁ እንደምን አደራችሁ የሚባልበት ቦታ ይኖራል። እንደምን አመሻችሁ። እኛ ጋር ወደ ማታ ሆኗል። ሰንበትን ወደ መሸኛ ጊዜ ተቃርበናል፣ ግን ገና አላለፈም። በብዙዎቻችሁ አካባቢ ግን ሰንበት አልፏል። በሰንበት ቀን ሁላችሁም እንደተባረካችሁ ተስፋ አለን በያላችሁበት። እኛ ተባርከን ውለናል፣ እግዚአብሔር ይመስገን። እና ይህን ጊዜ ደግሞ ቃሉን ለማጥናት እግዚአብሔር ስለፈቀደልን እናመሰግነዋለን። የዛሬው አራተኛ ደረሰ። የሚገርማችሁ ነገር አራተኛው ትምህርት የመጽሐፍ ቅዱስ ሚና ይላል። እንግዲህ እኔ የምገምተው ከእግዚአብሔር ጋር ያለንን ግንኙነት በማሳደግ በኩል ያለው ሚና ማለት ነው። ምክንያቱም ጠቅላላ የሩብ ዓመቱ ርዕስ ከእግዚአብሔር ጋር ያለንን ግንኙነት ማሳደግ ይላል እና መጽሐፍ ቅዱስ በዚህ በኩል ያለውን ሚና ምን አይነት ሚና ይጫወታል የሚለውን ነው። የሰንበት ቀንና የመታሰቢያውን አይተን አንዳንድ ነጥቦችን ተነጋግረን አብዛኛውን ጊዜ ለእናንተ ልሰጣችሁ እፈልጋለሁ። እህት አማረች አለሽ? አማረች
አለው አለው።
እባክሽ ቅድም የዘመርሽውን ስለ መጽሐፍ ቅዱስ መዝሙር ዘምሪልንና በጣም አግባብ ስላለው እንዲያውም እሱን ቃሉን በደንብ አዳምጡት። እሱን አዳምጠን በዚያ ላይም መነጋገር ብቻ የሚበቃ መስሎ ተሰምቶኛል እና እግዚአብሔር መንፈስ መርቶች እሱን ዘምረሽልን እንደገና ዘምሪልንና ከዚያም በጸሎት ጀምሪልን። ተባረች።
እሺ አመሰግናለሁ። መጽሐፍ ቅዱስ እውነትን ቅዱስ ለእኛ መመሪያችን፣ መጽሐፍ ቅዱስ የማይለወጥ ነው የማያረጅም ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ እውነትን ቅዱስ ለእኛ መመሪያችን፣ መጽሐፍ ቅዱስ የማይለወጥ ነው የማያረጅም ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። ቁም ነገር ብቻ ነው የምናገራቸው ከሌሎች መጽሐፍቶች እርሱ የተለየ ነው። የሰው ልጅ መንፈስ ፍላጎት ነው ሁሉ የሚያረካ ነው ያመኑትን ሁሉ። መጽሐፍ ቅዱስ እውነትም ቅዱስ ለእኛ መመሪያችን መጽሐፍ ቅዱስ የማይለወጥ ነው የማያረጅም ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱሳችን ልበ ወለድ አይደለም፣ በስጋዊ ሀሳብ ፍጹም አልተጻፈም። ለእኛ የተጻፈው በእግዚአብሔር ፈቃድ ነው። አዲስና ብሉይ ተብሎ የሚጠራው መጽሐፍ ቅዱስ እውነትም ቅዱስ ለእኛ መመሪያችን መጽሐፍ ቅዱስ የማይለወጥ ነው የማያረጅም ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። የዛሬውን ዓለም ሁኔታውን ይገልጻል፣ ሆን ያለፉትንም በደንብ ይናገራል። የወደፊቱንም የሚያስረዳ ነው። መጽሐፍ ቅዱሳችን እውነተኛ ቃል ነው። መጽሐፍ ቅዱስ እውነትም ቅዱስ ለእኛ መመሪያችን መጽሐፍ ቅዱስ የማይለወጥ ነው የማያረጅም ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። የአምላካችን ቃል ዘመን የማይሽረው ዛሬም ለእኛ ደርሷል ድሮም የነበረው። ይህንን ቅዱስ ቃል ሊያጠፉት ብጥሩም ድልን እያገኘ ይኖራል ዘላለም። መጽሐፍ ቅዱስ እውነትም ቅዱስ ለእኛ መመሪያችን መጽሐፍ ቅዱስ የማይለወጥ ነው የማያረጅም ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ እውነትም ቅዱስ ለእኛ መመሪያችን መጽሐፍ ቅዱስ የማይለወጥ ነው የማያረጅም ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። አሜን። የዘላለም አምላክ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ እንኖርበት ዘንድ ለእኛ ጌታ ሆይ ስንቅ አድርገህ ያስቀመጥክልን መጽሐፍ ቅዱስ አባት ሆይ ስለ ሁሉም ነገር እንዴት መኖር እንዳለብን፣ እንዴት መብላት መጠጣት እንዳለብን፣ እንዴት መልበሳል አንድ ነገር ሳይቀር ለእኛ ተቀምጦልናል። ጌታ ይህንን ስንቅ አስቀምጠህልን በዚህ መሰረት ጌታ ሆይ ጉዟችንን ቀጥለን ከአንተ ጋር ለዘለዓለም ደግሞ ጌታ ሆይ ሀሴት የምናደርግበትን ታላቅ ተስፋ አስቀምጠህልናል። አባት ሆይ እንዲሁ በምድረ በዳ አይተውከንም። አባት ሆይ የአንተ ቃል ለእግራችን መብራት፣ ለመንገዳችን ብርሃን ነው። ይህንን ብርሃን እየተከተልን እስከ መጨረሻ ጸንተን መድረስ እንድንችል እርዳን። አባት ሆይ ደግሞ በዚህ ሳምንት በተለየ ሁኔታ ስለዚህ መጽሐፍ ቅዱስ እንማራለን፣ እናጠናለን። ከሰው ሆኖ ማንም ይሄንን ጌታ ሆይ ብቻውን በደረቁ ያለ መንፈስ ቅዱስ እርዳታ የሚረዳም የሚያስረዳም የለም። ያ መንፈስ ቅዱስ በየአንጻራችን ተገኝቶ ሊመራን በተዘጋጀውን በባሪያ ውስጥ ጌታ ሆይ ተገኝቶ አግባብቶን ጌታ ሆይ ተረድተን ከዚህ በፊት ከተረዳነው በላይ አንድ እርምጃ እልፍ ብለን እንድናሳልፍ ፕሮግራማችንን አብዝተ ትባርክልን ዘንድ እማጸናሃለሁ። ስለ ሁሉ ክብር ምስጋና ለአንተ ይሁን። ሁሉን ነገር አንተ ተረከብ። በኢየሱስ ክርስቶስ ስም አሜን
አሜን። ተባረክ እህቴ። መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን፣ ሕያው መሆኑን፣ የማይቀየር የማያረጅ መሆኑን በሰማሽን መዝሙር ሰምተናል። እንደው ከዚህ በላይ የሚጨመር ነገር የለውም እና ግን ያው መነጋገር ስላለብን አንዳንድ ነገሮችን እንነጋገራለን። መጀመሪያ ስለ መጽሐፍ ቅዱስ እንደው አንዳንድ የሚባሉትን እና ስለ መጽሐፍ ቅዱስ ብዛት በአሁኑ ዘመን በየቤቱ ያለው መጽሐፍ ቅዱስ በአለም ዙሪያ ማለታቸው ይመስለኛል ከሰባት ቢሊየን በላይ የመጽሐፍ ቅዱስ በሰዎች ቤትና እጆች ይገኛሉ ይላል። ሰባት ቢሊየን በየአመቱ ደግሞ 100 ሚሊየን መጽሐፍ ቅዱሶች ይታተማሉ ይላል። የሚያሳዝነው ነገር ደግሞ ከዚያም በላይ ደግሞ በመጽሐፍ ቅዱስ በሙሉ ወደ 776 የተለያዩ ቋንቋዎች ተተርጉሟል ይላል። አዲስ ኪዳን ብቻ ግን 1798 ቋንቋዎች ተተርጉሟል። ይሄ ሁሉ የሆነ ግን የሚያነቡት ጥቂቶች ናቸው ይላል። በአሜሪካ 9% ብቻ የሚሆኑ ሰዎች መጽሐፍ ቅዱስን በየቀኑ ያነባል የሚል ተጽፎ አገኘው። እና ሰይጣን ከሁሉ ነገር በላይ የሚፈራው የእግዚአብሔርን ቃል ነው። ምክንያቱም ሰይጣን ሐሰተኛ ስለሆነ የእግዚአብሔር እውነት ስለሆነ ስለሚያጋልጠው ስለሚያሳጣው መጽሐፍ ቅዱስን ለማጥፋት በዘመናት ሁሉ ያላደረገው ነገር የለም። በማቃጠል ከሰዎች እጅ እንዳይገባ በማድረግ የቤተ ክርስቲያን ባለስልጣናትን ተራ ህዝብ እንዳያነቡ በማድረግ ወደ ህዝቡ ቋንቋ እንዳይተረጎም በማድረግ ብዙ ሲጥር ኖሯል በባለስልጣናት አማካይነት። እነዚያን ባለስልጣናት የቤተ ክርስቲያን ባለስልጣናት ናቸው። የራሳቸውን ትምህርት ለማስተማር ስለሚፈልጉ መጽሐፍ ቅዱስ ያነበበው ብዙሃን ህዝብ እንዳይቃወማቸው ስለሚፈልጉ ከብዙሃን ህዝብ እጅ መጽሐፍ ቅዱስ እንዲገባ አልፈልጉም። እንዲያውም የሚተረጉሙ ሰዎች ከሃዲ መናፍቃን እያሉ ይገሏቸው ነበር። ለምሳሌ ጆን ዋይክሊፍ የተባለው የመጀመሪያውን የእንግሊዝኛ መጽሐፍ ቅዱስ የተረጎመው ለሰማዕትነት በቅቷል። በመተርጎሙና ህዝቡን መጽሐፍ ቅዱስን በቀጥታ በማስተማሩ ብቻ መናፍቅ ተብሎ በሳት ተቃጥሏል። እና ይሄን የሚያደርግበት ምክንያት እንዳልኳችሁ ስለሚያውቅ ነው። በያዕቆብ 2:19 ላይ ምን ይላል? አጋንንት ደግሞ ያምናሉ ይንቀጠቀጡማል ይላል። ያምናሉ መፈረጃቸው መሆኑን ስለሚያምኑ ስለሚያውቁ ግን ይንቀጠቀጣሉ። ምክንያቱም መጽሐፍ ቅዱስ እነሱን ያወግዛል። መጨረሻም በመጽሐፍ ቅዱስ መስፈርት ነው ዋጋቸውን የሚከፈሉት። እነሱና ተከታዮቻቸው ዋጋቸውን የሚከፈሉት በመጽሐፍ ቅዱስ መስፈርት ነው። እና ክርስቶስም በምድረ በዳ ፈተና ያሸነፈው ተጽፏል በማለት ነው። ስለዚህ ይህን ሁሉ ደህና አድርጎ ስለሚያውቅ ሰይጣን መጽሐፍ ቅዱስ እንዳይነበብ እንዳይስተዋል አሁን ባለንበት ዘመን የሚያደርገው ነገር ትርጉሞችን በማጣመም ነው። ወደ መጨረሻ እየተተረጎሙ ያሉት የመጽሐፍ ቅዱስ ትርጉሞች የተጣመሙ ከመጽሐፍ ቅዱስ የሌለ ነገር፣ እንዲያውም ሰንበትን በግልጽ እሁድ ነው ብለው የተጻፉበትም ትርጉም አለ ይባላል። እና ሰይጣን ሁልጊዜ ይህን ነገር ያደርጋል፣ ያጣምማል። ከዚህ ቀጥሎ ከምንባቡ ውስጥ ያገኘኋቸውን አንዳንድ ሀሳቦች ላካፍላችሁ እና ከዚያ ወደ መታሰቢያ ቁጥሩ ሄደን ደግሞ መታሰቢያ ቁጥሩን ትንሽ እንነጋገርበታለን። የእግዚአብሔር ቃል ሕያው ነው። አሁን እህት የዘመረችው አንዱ ሕያው ነው የሚለው ምክንያቱም ደራሲው ራሱ ሕያው ነው። ሕያው ነገር ለሌላ ሰዎች ለሌሎችም ሕይወትን የሚሰጥ ነገር ነው። የእግዚአብሔር ቃል ሕያው ሆኖ ለእኛም ለምናነበው ለምናስተውለው ሕይወትን ይሰጣል። የዘላለም ሕይወትን ለአሁኑ ሕይወትም ይጠቅማል። ብዙ የሚጠቅሙ የሕይወት መመሪያዎች የኑሮ መመሪያዎች አሉት። እና የእግዚአብሔርን ቃል የሚያነብና የሚያስተውል ከሕያው ምንጭ የሕይወት ውሃ እየጠጣ ነው። ውሃ የሚጠጣ አትክልት እንዴት እንደሚፋፋ ታውቃላችሁ። ደግሞ ከሕይወት ምንጭ የተቀዳውን የእግዚአብሔርን ቃል የሚያነቡ የሚያስተውሉ ሰዎች ይፋፋሉ፣ ያድጋሉ። ኃይለኛ ነው። ኃይለኛነቱ የታወቀ ነው። ዓለምን የፈጠረ የእግዚአብሔር ቃል ነው። ስለዚህ ኃይል አለው። ሰዎችን ለመቀየር ኃይል አለው። ልብን ይመረምራል፣ ያደፋፍራል፣ ይገዳደራል። ማለት ቻለንጅ የሚለውን ነው። እንደሱ ያሉት ሌላ አማርኛ ካለ ንገሩኝ። የምንችለውን ያህል እንድንሰራ፣ ወደ እሱ እንድንቀርብ፣ ኃጢአታችን በመከሰስ ኑሯችን በማረም ይገዳደረናል ወይም ያደፋፍረናል ይመራናል እና መጽሐፍ ቅዱስ ደግሞ የታሪክ ጥርቅም ብቻ ሳይሆን ጌታ በየቀኑ እንዴት ወደ ራሱ እንደሚያስጠጋን የሚያሳየን ኃይል ነው ለማደግ ከፈለግ በጸሎትና በመንፈስ ቅዱስ መሪነት በየቀኑ ልንመራመረው ይገባናል የሚሉ ሐሳቦችን የቀሰሙ እናንተም በኋላ ተጨምሩበታላችሁ መታሰቢያ ቁጥሩን ወንድሜ ብርሃኑ አንብብልንስ እንደገና መታሰቢያ ቁጥሩን ተማኛለህ
ያ እሺ እንደዚህ ይላል የእግዚአብሔር ቃል ሕያው ነውና የሚሰራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ነፍስንና መንፈስን ጅማትንና ቅልጥምንም እስኪለይ ድረስ ይዋጋል የልብንም ስሜት ሐሳብ ይመረምራል ይለናል
በጣም ጥሩ እንደው እና የጠጎ ጥገና ሙያ ያለው ነው የሚመስለው አይደለ ነው እንጂ ምክንያቱም የእግዚአብሔር መንፈስ መርምሮ ከውስጣችን ያለውን መጥፎ ነገር አውጥቶ ደህናውን አስገብቶ የሚሰፋ ኃይል አለው የተቀደ ከእግዚአብሔር የተደበቀ የለም ይሄ ማለት ይሄ እንደ ሰይፍ የሚረመመው ቃሉ ከኛ ከርሱ የተደበቀ ነገር እንደሌለ ግልጽ መሆኑን የሚያሳየን ነው ኃጢአታችን ልንደብቅ ብንሞክር ምንም የማይቻል ነው ምክንያቱም እግዚአብሔር በዚህ በቃሉ በሰይፉ መርምሮ ያውቀዋል እድለኞች ከሆን ለኛም ያስታውቀናል ምክንያቱም ያን አውጥቶ የሚጥለውን ወይም ደግሞ የሚገለጸውን የልባችን ክፋት ይገልጽልናል ዛሬ ሲሰብኩ የሰማዋቸው ሰውዬ ከኛ ቤተክርስቲያን ጎብኝ ነበሩ ምን አሉ የችግር መታወቁ የመፍትሄው ግማሹ ተደረገ ማለት ነው እና ችግሩ ካልታወቀ መፍትሄ አይኖረው ይሄ የእግዚአብሔር ቃል ደግሞ ሰይፉ ገብቶ ችግሩን ያሳየናል ይመረምረዋል ያኔ በመንፈስ ቅዱስ አማካይነት የተገለጸልንን ችግራችን ወደሱ አቀርበን በእግዚአብሔር ቃልና በእግዚአብሔር መንፈስ አክመን ታክሞ እድገታችን አድጎ ወደ እግዚአብሔር በበለጠ እንቀርባለን ማለት ነው ኃላፊነትንና ራስን መመርመርን እንዳለብን ያሳየናል አብዛኛውን ጊዜ ኃጢአት መፍትሄ የማያገኘው ወይም ደግሞ ከኃጢአታችን ለመመለስ የሚያስቸግረን ለኃጢአታችን ኃላፊነት መውሰድ ሲያቀተን ነው እኔ ያደረግኩት እንዲህ ስለሆነ ነው ከሌን የጠላሁት ስለጠላኝ ነው ከከሌ ጋር ማልነጋገረው ስላስቀየመኝ ነው ይሄ እኮ የመጀመሪያዎቹ ወላጆቻችን ያደረጉት ነው አይደል ትዕዛዙን ጥሰው እግዚአብሔር ደግ ነውና ስላልተዋቸው ሊጎበኛቸው ሲመጣ ምን አደረጋችሁ ብሎ ሲጠይቃቸው አንዱን በአንዱ ነው ያመካኙ አዳም በእግዚአብሔር አመካኘ ይቺ የሰጠኝ ሴት አሳተችኝ አለ ሕያው ደግሞ በዲያብሎስ በባብ አመካኘች እንጂ ጌታ ሆይ ይቅርታ አድርግልን በድለናል ተሳስተናል ያዘዝህን ነገር ጥሰናል ብለው አልተቀበሉም ከዚያ የወረስነው የዚህ አመካኝነት ውርስ ዛሬም በራሳችን ላይ ይገኛል ማን ነው እስቲ እንደው ቀደም ብሎ መጥቶ እንኳንና ሳይጠየቅ ተጠይቆ ለርቅ ሲቀርብ አዎ እኔም አጥፍቻለሁ ብሎ እንደው ቶሎ ልቡን የሚመልስ የራሱን አቋም ለመከላከል የማያደርገው ነገር የለም ምክንያት የማይፈጥር ሰው የለም ወገኖች ኃላፊነት ካልወሰን የራሳችን ባደረግነው ነገር አጥፍቻለሁ የማለት የትህትና አሁን ባለፈው በሶስተኛው የተማርነው የትህትና መንፈስ ካላደረብን ለኃጢአታችን መፍትሄ አናገኝም ከወንድሞቻችንና ከእህቶቻችን ጋር በሰላም መኖር አንችልም የራሳችን የበኩሉን መቀበል አለብን ከዚያ በኋላ እውነት የበደለን ሰው ካለ እርግጥ ያንም መናገር አለብን ምክንያቱም ነገሩን ፍርጥረት አድርጎ ካልታረቀ አንድ ሰው አለባብሶ ቢያርሱ በአረም ይመለሱ ይባላል። አንዳንዴ በባህላችን ሽማግሌ ዋሽቶ ያስታርቃል ይባላል። ያ ግን አይቆይም። እውነቱ ሲወጣ እንደገና ደግሞ ያመረክዛል፣ ያገረሽበታል ማለት ነው። ስለዚህ ኃላፊነታችን መቀበል አለብን። ልብን ይመረምራል ማለት ይቅርታ፣ ከማንኛውም ሰው ከሰራው መሳሪያ ይልቅ ጠልቆ ይገባል። የማንኛው መሳሪያ አሁን በዘመኑ ብዙ የሰርጀሪ መሳሪያዎች ተሰርተዋል። እንዲያውም ያለ ስለት እንዲሁ ሌላ ነገር በማስገባት ድሮ በስለት ይደረገው ነገር በሌላ ቴክኖሎጂ እየተደረገ በጣም ተሻሽሏል። በሕክምና ዓለም ያላችሁ ነርሶች፣ ዶክተሮች ልታውቁት ትችላላችሁ። እኔ ወሬ ነው የምሰማው። እና ብዙ ነገር ተሻሽሏል። እና ከዚያ ሁሉ ስለት የእግዚአብሔር ቃል ስለት አለው፣ ይቆርጣል፣ ያሳማል፣ አንዳንድ ይወቅሰናል፣ ይገስጸናል፣ ለመስማት ፈቃደኛ ከሆን ማለት ነው። የመንፈስ ቅዱስን ሽክሽታ ለመስማት ጆሮአችን ከደፈን ደግሞ ምንም አይመስለንም። ስለዚህ ፈቃደኞች መሆን አለብን። እግዚአብሔር አያስገድድም። አስገድዶ ውደዱኝ ተከተሉኝ አይልም። ፍቅሩ የውድ ነው እንጂ የግድ አይደለም። ልብን ይመረምራል ብለናል። ፍላጎታችን ልናደርግ የምንፈልገውን ጠልቆ ያውቃል። ከልብ ካዳመጥ ነው ሀሳባችን ቅን፣ ፍላጎታችን የሚጠቅም ተግባራችን እግዚአብሔርን የሚያስደስት መሆኑን ያውቃል ይላል። እና እነዚህን የመሳሰሉት ነገሮች በመታሰቢያ ቁጥሩ ላይ የተገኙ ናቸው። ምንባቡን ስንከተል ደግሞ በምንባቡ ላይ ያገኘኋቸው አንዳንድ ነገሮች ይቅርታ፣ ልጨርስ ይሄኛውን። እንዲያውም በመዝሙር 119:105 ላይ ስናነብ ዳዊት ምን ይላል? ሕግህ ለእግሬ መብራትና ለመንገድ ብርሃን ነው ይላል። ይህ ማለት ዓለም ጨለማ ነው ማለት ነው። በእግዚአብሔር ቃል ካልተመራን በቀር ገደል እንገባለን ማለት ነው። ስለዚህ እግዚአብሔር ቃል ሰይፍ ነው፣ ብርሃን ነው። ሌላም ብዙ ስም ተሰጥተውታል። ዋናው ነገር ግን ይገስጻል፣ ያስተምራል፣ ያክማል፣ ወደ እግዚአብሔር በበለጠ ያቀርባል። የእግዚአብሔርን ድምፅ የምንሰማው በቃሉ በኩል ነው። እግዚአብሔርን የምናውቀው በቃሉ በኩል ነው። በክርስቶስ በኩልም እናውቀዋለን። ደቀ መዛሙርቱን አብን እኔን ያየ አብን ያየ ብሎ ተናግሯል። እና የምናውቀው በዚያ በኩል ነው ለማለት ነው። እና ከምንባቡ ላይ ያገኘኋቸው አንዳንድ ነጥቦች እንግዲህ ወደ እናንተ ልመጣ ነው፣ ጥቂት ቀርቶኛል። የእግዚአብሔር ቃል ሕያው ነው። አሁን በመዝሙር እህታችን ነግረናለች፣ ሕያው ነው። ምክንያቱም ደራሲው ሕያው ነው፣ ኃይለኛ ነው። ኃይለኝነቱ ዓለምን ፈጥሯል። ከመፍጠሩ በላይ ዛሬ ዓለምን የሚያካሄድ ታሪክን የሚመራው ፕላኔቶች፣ ሌሎችም የዩኒቨርስ ሰራዊቶች በትክክል የሚካሄዱትና የማይዛነፉት በእግዚአብሔር ቃል ነው፣ በእግዚአብሔር ኃይል ነው። እና ልብን ይመረምራል፣ ያደፋፍራል፣ ያገዳድራል፣ ይለውጣል፣ ተስፋን ያሳድራል፣ ይመራል። ተስፋችን በእግዚአብሔር ቃል ነው። እግዚአብሔርን ቃል የማያውቅ ሰው ተስፋ የለውም። ምናልባት በሌላ ነገሮች ሊመካ ይችል ይሆናል፣ በሀብቱ፣ በዘመዱ፣ በጉልበቱ። ያ ሲያልፍስ? ሀብቱ ሲያልቅስ? ጤና ሲጎልስ? ህይወት ሲያልፍስ? ከዚያ በኋላ የእግዚአብሔር ቃል የሚለውን ካላመን የአሁኑ ኑሯችን ከንቱ መሆኑን እንረዳለን። ይመራል። ቅድም እንዳነበቡት በመዝሙር 119:105 ብርሃን ነው፣ ለእግራችን ብርሃን ነው፣ መብራት ነው፣ ከጨለማ ከመደናበር ያድነናል። መጽሐፍ ቅዱስ የታሪክ ጥርቅም ብቻ ሳይሆን ጌታ በየቀኑ እንዴት ወደ ራሱ እንደሚያስጠጋን የሚያሳየን ኃይል ነው ይላል። ታሪክም ነው መጽሐፍ ቅዱስ። ብዙ ነገር ነው። ታሪክ ነው፣ ስነ ጽሑፍ ነው፣ ቅኔ ነው። ብዙ የእውቀት ዘርፎችን ያዘለ ነው። ሳይንስ ነው። እና መጽሐፍ ቅዱስ ብታነቡት አዲስነቱ የማይቀየር የዘላለም ሕይወት ነው። የእግዚአብሔር ቃል ነው። እግዚአብሔር ሕያው ስለሆነ፣ እግዚአብሔር ዘላለማዊ ስለሆነ ቃሉም ዘላለማዊ ነው። ለማደግ ከፈለግን በጸሎትና በመንፈስ ቅዱስ መሪነት በየቀኑ ልንመረምረው ይገባል። መጽሐፍ ቅዱስን የማንበብ ልምድ ሊኖረን ይገባል። ልምድ ብቻ ሳይሆን እንደ ልምድ ሳይሆን እንደ ሕይወት መሪያችን አድርገን ልንቀበለው ይገባናል። የምናነበው ደግሞ በጸሎትና መንፈስ ቅዱስ እንዲያብራራልን በመጸለይ መንፈስ ቅዱስን እርዳታ በመጠየቅ ነው። ምክንያቱም ደራሲው ራሱ መንፈስ ቅዱስ ስለሆነ ሊያብራራልን ይችላል። አሁን ብዙ ጊዜ አለን፣ ቅድም በመዝሙር እንደተሻማችሁት በመነጋገርም በመወያየትም በጥያቄ ተሻሙ፣ ጊዜውን ለእናንተ ሰጣለሁ።
ጥያቄ?
እሺ
ጋሽ ብርሃኑ፣ መጽሐፍ ቅዱስ ሳይንስ ነው ያልክ ልክ ሰምቻለሁ?
አዎ።
ታዲያ ሳይንስ በሚታየው እና በአይቶ አረጋግጦ በዛ የሚታመን ነው። መጽሐፍ ቅዱስ ግን ስለማናየው በዕብራውያን እንደሚናገረው የማናየውን ያላየነውን እንዳያ ነው አድርገን እንድንቆጥርና እንድናምን በእምነት ነው። መጽሐፍ ቅዱስ በእምነት ነው። ሳይንስ እኔ እንደገባኝ ያው በማየትና በማረጋገጥ ነው። መጽሐፍ ቅዱስ ሳይንስ የሆነው በምን መልኩ እንደሆነ ያልገባኝ ነገር ነው።
ጥሩ ጥያቄ ነው። ጉባኤው መጽሐፍ ቅዱስ ሳይንስ የሚሆነው እንዴት ነው? ሳይንስ አስመስክረን ላብራቶሪ ገብተን የምንረዳውና ተጨባጭነት ያለው ነገር ነው ነው የምትለው እህቴ አይደል? እሺ መልስ።
ሄሎ።
አቤት።
አይ እኔ እንኳን እንደው ጥያቄ ልጠይቅ ነው የነበረ፣ ግን
ይሄን መልስና በኋላ አስጠይቃለሁ።
መጀመሪያ ሁለት ነገሮች በተለይ ደስ የሚሉኝ ብዙ ነገሮች ተናግረሃል፣ ግን ሳረሳቸው ሁለት ነገሮች ለማጥበቅ፣ አንደኛ ትህትና፣ ኃጢአትን ለመናዘዝም ትሁት መሆን ያስፈልጋል ያልከው ነገር በጣም እውነት ነው። ብናስብበት ጥሩ ነው። እሱ ብቻ አይደለም፣ ለመማርም ትሁት መሆን አለብን። ያለበለዚያ ጌታ ኢየሱስ ክርስቶስ እንዳለው አይሁድ ዘመዶቻችን በሂውማኒቲ ማለት ነው፣ መጽሐፉን ታነቡታላችሁ ደጋግማችሁ እሱ ግን ስለ እኔ ነው የሚናገር አልገባችሁም ብሏል። እና እኛም መጽሐፉ እየተናገረን የሚናገረውን በዛሬው ትምህርት እንደተማርነው በኩራት በትህትና ሳይሆን በኩራት ከገባንበት ጨለማው ከጨለማ ላይ ይጨምራል እንጂ አይከፈትም። እና ትህትና የሚለው ነገር በጣም በጣም ወድጀዋለሁ እሱን ስላነሳ። ሌላው የወደድኩት ሽማግሌ ዋሽቶ ያስታርቃል የሚለው ነገር በእውነት የእርቅ መሰረቱ እውነት ነው። እና እኔ ኢትዮጵያ ሂጅ መጀመሪያ ጊዜ ሳቀርብ የደረሰብኝ እንትን ልነግራችሁ አልችልም። ብዙ ሰው እንዲ ሞቲቭን እኮ ማየት አለብህ ለማገናኘት ብሎ ነው ይለዋል። ነው እውነት ማተርስ፣ እውነት ጠቃሚ ነው፣ እውነት ነው መነገር ያለበት። እና እነዚህን ሁለቱን ስላልክልኝ ወድጃለሁ። ወደ እህቴ ጥያቄ ስነት እኔ ልጠይቀው የነበረው በመታሰቢያው መንፈስንና ነፍስን የሚለያይ ይላል እና ከዚያ ተንደርድረን እንዴት ነው ይሄ ነገር ችግር አይሆንም ወይ ልል ነበር። ግን ወደ እሷ መልስ ስንሄድ የመጀመሪያው ሮሜ ምዕራፍ 1:20 ማን ያነብልኛል? ሮሜ እኔም አውጥቼዋለሁ። አንተ አሁን ብቶ ካላችሁኝ እኔ ላነባው እችላለሁ።
ጊዜ ለመቆጠብ አንብቦ።
ኦኬ ሮሜ ምዕራፍ 1:20 ምን ይላል መሰላችሁ? ምዕራፍ አንድ ቁጥር ሀያ ከመመስከርም ወደ ኋላ አላለም። እኔ ከክርስቶስ አይደለሁም ብሎ በግልጽ መሰከረ። ይቅርታ፣ እሱን አይደለም የፈለግኩ፣ ሌላ ቦታ አጀር። ይቅርታ ይቅርታ ይቅርታ። ሮሜ ምዕራፍ አንድ ቁጥር ሀያ ዓለም ከተፈጠረ እህቴ ይህን እንድሰማ ፈልጋለሁ። ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪ ይኸውም ዘለሳዊ ኃይልና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማማኛ የላቸውም ይላል። እኔ አዲሱን ትርጉም ነው ያነበብኩ። ሌላ ትርጉም ያለው ሰው እንዳለ ቢያነበው ጥሩ ነው። ሪሊ የእሷን ጥያቄ የሚመልሰው የጥቅስ ነው። ሌላ ትርጉም ያለው አለ?
እሺ ላምብብ እኔ።
እሺ።
የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከአለም ፍጥረት ጀምሮ ከተሰሩ ታውቆ ግልጦ ነው ይታያልና። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሀሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ።
አሜን። ይኸውልሽ እኔ እንደሚገባኝ ከሆነ እግዚአብሔር በሳይንስ በተፈጥሮ ውስጥ እራሱን በደንብ ገልጿል። አሁን ይሄ ጥቅስ እንደሚናገረው የኛ የራሳችን የአካላታችን አሰራር ቅድም እኔ ጥያቄ ላነሳው የነበረው እኛ አድቬንቲስቶች ነፍስ የሚባል ብቻውን የለም፣ አፈርና እግዚአብሔር ሰውን ሲፈጥር ያንን ፈጥሮ እስትንፋስ ሰጥቶ አንድ ነው ብለን ነው የምናስተምረው፣ ቤተክርስቲያናችን የምታስተምረው። ይሄ ዛሬ የዛሬው ጥቅስ አይተሽ በደንብ ብናስብበት ጥሩ ትርጉም ነው የሰጠው። ከውስጣችን ያለው ሁለት አይነት የሚሰራ ነገር ነው ያከፋፈለው። አንዱ ግን ለአንዱ ህይወት የሚሰጠው የአማርኛው ቃል ምን እንደሚል ረሳሁት። የእንግሊዝኛው ቃል እንትኑን ስናነበው ደብል ኤጅድ ሶርድ ኢት ፔኔትሬትስ ኢቭን ዲቫይድ ሶል አንድ ስፕሪት ጆይንትስ አንድ ማሮ ከማረው ከሚለው ደም እንደሚወጣ እናውቃለን። ግን ደም የሚሄድበት መስመር ከሌለው በሽታ ነው። የተያያዙ መሆናቸውን ይሄ ነገር ሳይንሳዊ ሆኖ ይገልጻል። ይሄ ብቻ አይደለም። የእግዚአብሔር በልዩ ልዩ መልክ ራሱን ገልጿል። ለምሳሌ ዳዊት ምዕራፍ 34 ቁጥር 8 ንደን ስናነብ ቅመሱት ነው የሚለው። ቅመሱት ፑት ዩር ፊንገር ኦን ኢት ነው የሚለው። ያ ብቻ አይደለም። እግዚአብሔር እንዲሁ ዝም ብሎ በቃል መናገር ሳይሆን ቀጥታ ለአብርሃም፣ ለሙሴ፣ ለያዕቆብ ተጨባጭ ከዚህ የበለጠ ምን ተጨባጭ እንዳለ እንግዲህ አላውቅም እንደተነጋገረ በህልም ለዮሴፍ፣ ለፈርዖን፣ ለናቡከደነጾር፣ ለዳንኤል እንዴት እንደተነጋገረ ከዚያ ለነቢያት እንዴት እንደተነጋገረ ይህ ሁሉ ስናይ የመጽሐፍ ቅዱስ የሚያስተምረው ዝም ብሎ ተረት ሳይሆን ተጨባጭነት ያለው ኤቪደንስ ቤዝድ የሚባለው በእንግሊዝኛ ኤቪደንስ ቤዝድ እና ሳይንስ የሚያደርገው
መጽሐፍ ቅዱስ ነው።
ያ ሳይንስ የሚያደርገው መጀመሪያ ሀሳቡን ቲዮሪውን ታስቀምጫለሽ። ከዚያ በኋላ ሄደሽ ያንን
ቴስት ታረጋለች ትፈትኛለሽ ያ ነገር ወነት እንዳሰብሽው ወደ ላይ ሶረጉሮ አንድ ነገር ተመልሶ ይመጣል ካልሽ የሚስበው ነገር አለ ማለት ነው እንደዚያ ከሆነ ነው ምንቀበል እግዚአብሔርም ቃል እንደዚያው ነው ከዚያ ዝም ብሎ መናገር ብቻ ሳይሆን እንዳልኩት አሁን ጠጥታ ተነጋግሯል በህልም አይቷል ለነቢያት ገልጿል ብዙ ነገሮች በግልጽ የተነገሩ ተጨባጭ ሆኖ አሁን ሮሜ ያነበብነው ብቻ ሳይሆን ተጨባጭ ሆኖ እንደዚህ የመሳሰሉ ብዙ ነገሮች አሉ። ብዙ ማለት ይችላልው ግን እዚህ ለላቁ ይቅርታ አበዛሁት።
ተባረክ። ትንሽ ነገር ልበልና ወደ እህቴ አማራች መለሳለሁ።
እንዳታባለኝ።
እሺ እሺ።
በእውነት እንግዲህ ሳይንስ ስንል በሌላ መልክ እንዳናይ የመጀመሪያ የሰው ነፍስ የሰጠና ቀዶ ጥገና ያደረገ እግዚአብሔር ነው። ስለዚህ ዘፍጥረት 27 እና ዘፍጥረት 2 21 እስከ 2 ብናነብ እግዚአብሔር ከአዳም ጎን አውጥቶ ነው ሕዋንን የሰራ። ይሄ እንግዲህ በአሁኑ ዘመናዊ ስንል ቀዶ ጥገና ማለት ነው። እና የሰው ልጅንም ደግሞ ከአፈርና እስትንፋሱን ጨምሮ ሕይወት እንዲኖር አደረገ በዘፍጥረት 27 ላይ የሚያመላክተን። በዘመኑ ሳይንስም ስናገናኝ እንግዲህ እኛ አሁን ለምሳሌ አንድ ፍጠር ከዚህ ተነስቶ እንደዚህ ሕይወት ሰጠ እሱ ሳይሆን እግዚአብሔር በተግባር እንዴት ሰውን እንደፈጠረና በዛም ደግሞ ከሰው እንደገና ሌላ ሰው እንደፈጠረ የሚያሳየን ነው። ይሄ እንግዲህ በደፈናው ስናይ ትክክለኛ የዘመኑ ሳይንስን ያሳያል ብዬ ነው የማምነው ባጭሩ። እግዚአብሔር ይስጥልኝ።
ተባረክ። ምንም ትንሽ ልጨምር ቀደም ሳይንስን ሳይንቲስቶች ፕሮፍ ለማድረግ ወይም ለማረጋገጥ ተመራምረው ነው መጽሐፍ ቅዱስ እንዴት ነው ላልፊው ሳይንቲስቶች እኮ የሚሞክሩት የእግዚአብሔርን ፍጥረት ወይም ደግሞ እግዚአብሔር የፈጠረውን ነገር ለማስተዋል እየሞከሩ ነው እና ማስተዋላቸው ደግሞ በጣም የተወሰነ ነው። ስንት ነገር አለ እግዚአብሔር የፈጠረው ከዚህ በዚህ ምድር ብቻ አይደለም በዩኒቨርስ በሙሉ በአለማት በሙሉ እና ሰዎች በተወሰነ ዕውቀታቸው ለማስተዋል የሚሞክሩት እግዚአብሔር የፈጠረውን ነገር ነው እና እጽዋትን እንስሳትን ከዋክብትን ሌሎችንም ብዙ ፍጡራን ብታይ በሳይንስ ደንብ የሚካሄዱ ናቸው እና ፍራት አላቸው። እግዚአብሔር ፍራት አምላክ ነው። ስለዚህ ሰዎች ለማስተዋል የሚጀምሩት ትንሽ ነገር ነው በጠባቡ ነው። ጨረቃ መሄድን ይባላል ማርስም ለመሄድ ይሞከራል። በዚህም ብዙ ነገር በጤና በኩል ብዙ ግስገሳ ተደርጓል ይባላል። ያምኖ ይህ ከእግዚአብሔር ዕውቀት ከእግዚአብሔር ፍጥረት ጋር ሲመዛዘን ኢምንት ነው ትንሽ ነች። ስለዚህ ሰው ሳይንቲስቶች በተወሰነው ቁጣቸው ለማስተዋል ይሞክራሉ ነገር ግን ለማስተዋል አይችሉም። ለምሳሌ ኢዮብ ሲያጎረመርም ያን ያህል የጥያቄ ናዳ ስለ ከዋክብት ስለ ሌላም ፍጥረቶች ሲጠይቀው ሊመልስ አልቻለም። ኢዮብ የተማረና በዘመኑ ከነበሩ ታዋቂዎች ሀብታሞች ሰዎች አንዱ ነበር ግን አፉን ነው ያዘው። እና ሰዎች ለማስተዋል የሚሞክሩት ጥቂት ነገር ነው። እግዚአብሔር በመጽሐፍ ቅዱስ የሳይንስም ክፍል አለው ከፍጥረት ጀምሮ ለማለት ነው። አንቺስ ምን ታያለሽ?
እኔ ለመረዳት ይሄ ነው በጣም አመሰግናለሁ። እንደውም ትልቁ ሳይንስ መጽሐፍ ቅዱስ እንደሆነ ነው። ሳይንስ ማለት እውነት ትልቁ እውነት ያለው መጽሐፍ ቅዱስ ላይ እንደሆነ እና የሰው ያው ቅንጹል እንደሆነ እና በማየት በማረጋገጥ ብሎም ያው እግዚአብሔር በፈጠረው ነገር ተነስቶ ሙከራ ነው እንጂ የእግዚአብሔር ደግሞ ትልቅ ሳይንስ እንደሆነ ተረድቻለሁ። እግዚአብሔር ይባርካችሁ።
እሺ ተባረክ። አንቺ ጥያቄውን ስላወሳሽ እሺ።
እንግዳሽ አንድ ነገር ልጨምር።
እሺ።
እህቴ ለምሳሌ አንድ ወጣት ልጆች ሳይንስ የሚያጠኑ እንደዚህ ትንሽ የምታውቃቸው ካሉ እንዴው ሳይንስ እኮ መጽሐፍ ቅዱስን አይደግፍም እናምን ይሉ እንደሆነ የምታውቃቸው እናንተ የምታውቋቸው የሚቸገሩ እኔ ብዙ የሚቸገር ሰው አውቃለሁ። እንደ ባለ ደጋግሜ ተናግሬያለሁ ሳስተምር ተማሪዎቼ ይህን እያስተማርክ ሪሰርች ሜቶድስ በማስተምርበት ጊዜ እንዴት እንደምታምን አይገባንም የሚሉኝ ነበሩ። እና አንድ መጽሐፍ ብነግራችሁ ደስ ይለኛል። የመጽሐፉ አርዕስት ትሩዝ ይላል፣ TRUTH እውነት፣ እውነት። እና ጸሐፊው ማይክል ሽሬመር ይባላል። ማይክል ስፔሊንጉን ሁላችሁ ታውቁታላችሁ፣ SHEREMER ሽሬመር። እና ይህ ሰውዬ በእውነት እውነትን ማወቅ አለብን። ሳይንቲስቶች እግዚአብሔር የለም ዝም ብሎ ነው ይላሉ፣ ምን ያህል ልክ ናቸው ብሎ ብዙ ጊዜ አጥፍቶ የመረመረ ሰው ነው። እና በእውነት ኤም ቲዮሪ ፎር ግራንድ ዲዛይን የሚል ቻፕተር አለው እና በጣም የሚጠቅም ነው ለወጣት ትውልድ የሚጠቅም መጽሐፍ ነው ይሄ ትሩስ የሚል እና ከዚያ ላይ በእውነት ይህ ሳይንቲስት ነው እና ይሄን ልንገልጽ ማንችለውን ለመግለጽ እንደቻልን አርገን እግዚአብሔር የለም ወይም ደግሞ እግዚአብሔር ሰማይና ምድርን አልፈጠረውም የሚለው አስተሳሰብ ልክ አለመሆኑን ለማስረዳት ብዙ ጥረት ያደረገ ሰው ነው። ለእኔ በጣም የሚረዳኝ መጽሐፍ ሆኖ አግኝቼዋለሁ እና ለወጣቶች ትውልዶች ይህንንም መጽሐፍ ብታካፍሏቸው ምክንያቱም በእውነት ዝም ብለን አስዩም የምናደርገው ነገር የምንገምተው ነገር መረጃ እንዳለው አድርገን ብዙ ጊዜ እንቀበላለን። ግን የእግዚአብሔር ቃል ግን ግምት ሳይሆን የሆነውን ነው የሚገልጸው። የሆነውን ከገለጸ በኋላ ደግሞ ለምን ያንድ እንደሆነ መግለጫ ጨምሮ ይሰጣል። ለዚህ ነው የመጽሐፍ ቅዱስ ሚና የሚለውን ዛሬ ለማጥናት የጀመርነው። ለዚህ ነው ሚናው ዝም ብሎ ሆኗል ማለት ብቻ ሳይሆን ለምን እንደሆነ፣ ምን ሆነ፣ ለምን ሆነ፣ ማን አደረገው የሚለውን ያስረዳል እላለሁ። እግዚአብሔር ይስጥልኝ።
ተባረክ። ጊዜያችን ሄዷል። አንድ ሁለት አረፍተ ነገር ልናገርና ለማጠቃለል እንጨርሳለን። እንግዲህ የመጽሐፍ ቅዱስን አስፈላጊነት እንማራለን ለወደፊቱ። አሁንም ጀምረነዋል ለመንደርደሪያ። እንዲያውም የእግዚአብሔር ቃል ከሌለ መሪያችን ካልሆነ ከእግዚአብሔር ጋር ያለን ግንኙነት ሊኖር አይችልም። ሊኖር የሚችለው ሊዳብር የሚችለውም በቃሉ አማካይነት ነው። ቃሉን ደግሞ በመንፈስ ቅዱስ መሪነት መመራ ማንበብ ብቻ አይደለም፣ መመራመር፣ ማጥናት እና ደግሞ ሰዎች የማያውቁት ነገር ሲኖር እንደሌለ ይቆጥሩታል። እኔን ካልገባኝ የለም፣ ይሄ ነገር እውነት አይደለም፣ ይሄ ትክክል አይደለም። እኔን ስላልገባኝ ያ ነገር የለም ማለት አይደለም። እንዲገባኝ እንዲስተዋለኝ መሞከር ነው እንጂ መካዱ ከድንቁርና ላይ ድንቁርና ይጨምራል። በመንፈሳዊ ኑሯችንም ይሄ ነው። የማይገባንን ነገር ለማስተዋል በመሞከር ፋንታ አይ አልገባኝ፣ እኔ ካልገባኝ እውነት አይደለም ብሎ እንዲሁ በቸለተኛ መተው የመንፈስ ቅዱሳችን የመንፈሳዊ እድገታችን ያደኩርብናል፣ ያጫጨዋል፣ እንዲያውም ይነቅለዋል። እና አእምሯችን ክፍት ሆኖ ልቦናችን ክፍት ሆኖ ቃሉን ለመቀበል መንፈስ ቅዱስ እንዲረዳ እና ከእግዚአብሔር ጋር ያለን ግንኙነት እያደገ እንዲሄድ እግዚአብሔር እርዳን። እንጸልይና እንጨርስ። በሰማይ ያለ አባታችን እናመሰግናለን፣ ከመካከላችን ተገኝተ ስለ ቃል ስንነጋገር ስላወያየህን፣ ወገኖችንም በማዳመጥም በመጠየቅም በማብራራትም የረዱኝን ወገኖችን ስለ እነሱ አንተን አመሰግናለሁ። የቀረውን ፕሮግራም ባርክልን፣ ከእኛ ጋር ሁኑ፣ አትለየን። ስለ ልጅ ስለ ኢየሱስ ክርስቶስም ብለህ አሜን። ጨርሻለሁ። እግዚአብሔር ይስጥልኝ። ደህና ሁኑ።
አሜን 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 እግዚአብሔር ባርኮት ጋሽ እንግዳው ጥሩ መግቢያ ነው የመጽሐፍ ቅዱስ ሚና እንግዲህ ሳምንት ሁሉ በረከት ተዘጋጅቶልናል ሁላችሁም እያጠናችሁ እየመጣችሁ እንግዲህ ለውይይት ክፍት እንድትሆኑ የሚያሳስበን ነው ሁላችሁም እግዚአብሔር ይባርካችሁ በጥያቄ በሐሳብ የሚወጣችሁት ሁሉ እግዚአብሔር ይባርካችሁ ለማለት ፈልጋለሁ እንግዲህ ከዚህ ቀጥሎ ወደ ሌላ ፕሮግራም ከመዳችን በፊት የተለየ መዝሙርን ሰማለን መዝሙሩን የሚያቀርቡልን አቶ በቀለና እህት ወይዘሪት ወይዘሮ ውቢት ይሆናሉ ከካናዳ መንገድ ላይ ያላችሁ መስመር ላይ እንዴት ነው
አለን ሰማል
ይሰማል እግዚአብሔር ይባርካችሁ
እግዚአብሔር ይመስገን ስለሁሉም ነገር ጌታን እናመሰግናለን በመዝሙር 81 በእኛ በመዝሙራችን መጽሐፍ ላይ ያለው እንዘምራለን ቃል
ለማንበብ አይለ ታወረ ዳልጸለ ጉልበቴ ታሰረ አንተ እንዳላስ አይምሮዬ ዛለ እግሬም ወደ ጥፋት ኮበለለ እኔስ ጌታ ሆይ ድካም ይዞኛል ድምፄን የማሰማት አቅቶኛል ወድቃለሁ ጌታ ሆይ አንሳኝ እባክህ ወቴን ለውጥልኝ ጠፋሁ ጌታ ካልደረስክልኝ የጽድቅህን መንገድ ካልመራህ በኃጢአት ባህር ልሰጥ ነውና ጌታ ሆይ በእጄ እጄን ያዘ አጨከነኝ የሶስ በእኔ በልጄ ታውቃለህና ጉድለቴ ጌታ ሆይ ኃጢአቴን ማረኝ የምመራበት ብርሃን ስጥ አየው ጌታዬ ወዴት ሲመጣ እኔ ከጥፋት ሊያወጣ ልጁን ላከልኝ ከሞት አዳነ ከእንግዲህ የጌታዬ ጋር ነው ቅሬታ ለኔ እርሶ ሲመራን እኔኑን ሕይወቴ ስለሚያስብ መስቀሉ ላይ ነው ቢከብደኝ እንኳን እርሱም ለመሸከም አልቦዘን
አሜን 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 እግዚአብሔር ይባርካችሁ ግሩም የሆነ መዝሙር ነው እውነት እንግዲህ በሱ መንፈስ በሱ ኃይል ብቻ መመራት እንዳለብን ነው እግዚአብሔር ይባርካችሁ እንግዲህ ከዚህ ቀጥሎ ሌላ ደግሞ መልእክት ወይም የጤና መልእክት ይዛለን የምትመጣ እህታችን ትዕግስት ናት። ትዕግስት መስመር አለሽ?
ሄሎ።
እሺ፣ እግዚአብሔር ይባርክሽ። መስመሩ ልልቀቅልሽ። እግዚአብሔር ከአንቺ ጋር ነው።
እንደምን አመሻችሁ? ይሰማል ድምጼ?
ይሰማል።
ጸሎት አድርገን እንጀምራለን። እንግዲህ እንጸልይ። እጅግ አድርገን የምትወደን አባታችንና አምላካችን ነው። እጅግ አድርገን እናመሰግናለን እያንዳንዳችንን በሰንበት በረከት ውስጥ ስለ በዚህ ምሽት ደግሞ እንዲሁ የምሽት ስብሰባችንን እያንዳንዳችን በዚህ ስፍራ እንድንገኝ ስለረዳህም አቤቱ ደግሞ የምንማማረውን ነገር እንድናስተውለው እንድንጠቀምበት ለሌሎችም እንድናካፍለው እርዳን። ስለሰማህን ተመስገን። በልጅ በኢየሱስ ስም አሜን። እሺ፣ ባለፈው ካቆምንበት እንቀጥላለን። ዛሬ ከዛ በፊት አንድ ሰው ጥቅስ ያንብበልን። ዘሌዋውያን 17:11 አንድ ሰው ያንብበልን። ሌቫቲካስ ዘሌዋውያን መሰለኝ አይደለ? ካልተሳሳትኩ
ዘሌዋውያን 17:11 የስጋ ህይወት በደም ውስጥ ነውና ደሙም ከህይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት።
የስጋው ህይወት ወይም ነፍስ ህይወት በደም ውስጥ ነው የሚለው እና ወደ ደማችን ውስጥ የሚገባውን ነገር መጠንቀቅ እንዳለብን በደም ውስጥ ህይወት ካለ ህይወታችን እንዳለ ደማችን ላይ ዲፔንድ የሚያደርግ ከሆነ እንዲሁም ደግሞ ሄልዝፉል ሊቪንግ ገጽ 30 ላይ ፐርፌክት ሰርኩሌሽን ዲፔንድስ ኦን ፐርፌክት ብላድ ትላለች። ፍጹም የሆነ የደም ዝውውር ፍጹም የሆነ ደም ላይ ይደገፋል ብላ ጽፋለች እሷ። እንግዲህ የህይወት ደም ውስጥ ካለ እንዲሁም ደግሞ የደም ዝውውራችን ለእያንዳንዱ ኦርጋናችን ነው የሰውነታችን ህዋፍ ክፍል አስፈላጊ ከሆነ ምን ያህል ልንጠነቀቅለት ይገባል ነው ጥያቄው። ከዛ አንጻር ከዛም በዘለቀ ብዙ ዲቴይል ብንገባ እያንዳንዱን እርምጃችንን እና እንቅስቃሴያችንን እንድንጠነቀቅ ማሰብ እንጀምራለን ማለት ነው። እና ዛሬ የምንነጋገረው ከአሁን በፊት የምንተነጋገርነው ላይ ጥያቄ ከሌላችሁ ከአሁን በፊት እንግዲህ ብዙ ርዕሶች ላይ ተነጋግረናል። የጀመርነው ስኳር፣ ቅባት፣ እርሾ ወይም ቬኒጋር፣ ማንኳፈፊያ፣ ዱቄት፣ እነዚህን ሁሉ ተነጋግረናል። እዛ ላይ ጥያቄ ካላችሁ እነዚህ ነገሮች እንዴት እኛን አፌክት እንደሚያደርጉን ተነጋግረናል። እንዴት ሰውነታችን ላይ ወይም ጤናችን ላይ ተጽዕኖ ሊያደርጉ እንደሚችሉ ተነጋግረናል። ጥያቄ ካላችሁ ከዛ ወደ ሌላ እናልፋለን። ከሌላችሁ እሺ አሁን ከሌላችሁ ወደ በኋላ ተዘካላችሁ ጠይቁ። አሁን ወደ ዛሬው እንሂድ። ዛሬ እንድንነጋገር ያሰብኩት ያው ክለሳ ላይ ነው። ከአሁን በፊት ተነጋግረንበታል። የምታስታውሱ ሰዎች ካላችሁ ድምጻችሁን አሰሙኝ። እንዴት ነው ምግባችንን የምናበስለው? አበሳሰል ላይ እነዚህ ጥራጥሬን እና ዳቦን በተመለከተ እንዴት ነው የምናበስለው? ለምሳሌ ሩዝ ብናበስል እንዴት ነው ቀለል ያለው የሩዝ አበሳሰል? እስቲ ድምጻችሁን አሰሙኝ። ካም በፊት የተነጋገርነውንም የሚያስታውስ ካለ ሩዝ አበሳሰል ላይ የተነጋገርነው ብዙ እያንዳንዳቸውን እህሎች እንዲያውም ዘር ጠርተን ይህን ያህል ሰዓት ይብሰል ተባብለን ተነጋግረን ነበር። ያንን ደግሞ ሰዓቱን ሊቀንስልን የሚችል ምን ሊሆን ይችላል? ምን ቀለል ያለ መንገድ አለ? ያንንም ተነጋግረናል። ትዝ የሚላችሁ ሰዎች ካላችሁ እስቲ ድምጻችሁን አሰሙኝ። ሩዝን እንዴት እናብስል ነው የተባባልነው? በነገራችን ላይ ሩዝ ስታበስሉት ምን ያስተዋላችሁት ነገር አለ ንገሩኝ።
በጣም
ሩዝ አብስላችሁ በሰለ ብሎ እሺ እሺ፣
በጣም ከበሰለ ድቅቅ እንዴት ነው ሙፍት ያለ ነው የሚሆነው። መካከለኛ አበሳሰሉ አዎ ይቦካል። ግን መካከለኛ ከሆነ የበሰለው በጣም ካልበሰለም እንደ ጥሬ ያዝ ያረጋል። መካከለኛ ሲበስል ግን ጥሩ ጣዕም ይኖረዋል። ብዙ ሚነራሎችም አይወጡም ከእንትን ውስጥ። እንጂኔ ስትናገሪ ሰምቼ ሳይሆን እንደው ባየሁት ነው።
እሺ ሌላ ሰው አሁን ሁላችንም እንደዚህ ነው ደግሞ
ሊናገር ተፈቀደልኝ
ተፈቅዷል።
ማንም ቀሽ ውብቱ ነኝ። ሩዝ አቀቃቀሉ እኔም እንደሚጠቀመው ከሆነ አንድ ኩባያ ሩዝ ማለት ነው ተሰፍሮ አንድ ኩባያ ሩዝ ላይ ሁለት እጅ ወይ ደግሞ ሁለት ኩባያ ውሃ ጨምሬን ስንቀቅለው ቆንጆ ሆኖ እንደሚወጣ ነው እንደሚሰራ። ስለዚህ ውሃ ሁለት ሩዝ ደግሞ አንድ ማለት ነው።
ሌሎቻችሁስ?
ሄሎ እንደዛ ነው። እኔም እንደዛ ነው ስማማለሁ። በአሁኑ
እኔ ሁለት አይነት አቀጣጠላ
ሁለት ውሃ
ሁለት አይነት አቀቃቀል ነው የምቀቅለው። አንደኛው ስቲም ነው የማደርገው። አንደኛውን ስቲም ነው የማደርገው።
እሺ
ሌላው ግን አንድ ብርጭቆ ሩዝ ግማ አንድ ተኩል ሩዝ አንድ ተኩል ውሃ አደርግና ማለት ሶስት አራተኛ አንድ ከሶስት አራት ትንሽ ከፍ ያለች ከአንድ ተኩል ማለት ነው አድርጌ መጀመሪያ ይፈላል። ከፈላ በኋላ ልክ ውሃው ሊያልቅ አካባቢ ስል እሳቱን ቅንስ አደርገዋለኝ። ሶስት አይነት ነው የምሰራው፣ ግን ይሄ ኖርማል የሚሰራቸው ነው የምናገረው። ከዛ ቁጭ ብስል ብሎ በቃ አይሞክም ደረቅም አይደለም ዘናችኑ ይጣፍጠኛል ለኔ ከዛ ላው ላይ የሆኑ ቬጅቴብል ምናምን ምናምን አረግበታለሁ ስቲም ይሄ ተቆራረጡ ፍሪጅ ሆኑ የዛ ስቲም ብስል ያረጋዋል የምፈልገውን ነገር ጨምርበታለሁ ከፈለኩ ከለር ማድረግ አለበለዚያ እንደዛ ነው ማደርገው ያንቺን ግን አልሰማሁትም ያንቺን ብሰማው ጥሩ ይሆናል ብዬ አስባለሁ እንግዲህ
እሺ እግዚአብሔር ይስጥልኝ እስካሁን ልምዳችሁን ላካፈላችሁን ሌሎቻችሁ
ረሾው እንዳለ ሆኖ ፕሬሸር ኩ አይ ሚን ራይስ ኩከር አለ አይደለ በሱ ነው ማጥቤ ረሾውን ተጠቅሜ መጀመሪያ ግን በደንብ አጥበዋለሁ ምክንያቱም ንጹህ ስለማይመስለኝ ንጹህም አይደለም ካጠብኩ በኋላ ረሾውን እንዳለ ሆኖ እነሱ እንደተናገሩት ሆኖ ፕሬሸር እንትን ራይስ ኩከሩን ነው የምጠቀመው እኔ በሳት
ጥሩ ጥሩ ስታበስሉት ስትበሉት እርሳችሁን ያዝ ያደርጋል ያንዳንዳችሁ የየራሳችሁን ኤክስፒሪየንስ ንገሩን ቅድም አሁን ሁሉም ሁላችሁም የየራሳችሁን ስታበስሉት ስትበሉት እርስ ያዝ ያደርጋል ወይስ በደንብ በስ
እኔ ጥርስ ያዝ ሲያረግ ነው የምወደው ለራሴ እንግዲህ በጣም በስል ሲል አልወደውም ግን ድርቅም ያለ ሳይሆን መሐከለኛ የሆነ ትንሽ ያዝ ያለ
እሺ ሌሎቻችሁ
አረ ያዝ አረ
እኔ ሩዝ ጥርስ ያዝ ሲያረግ ሳይሆን አሁን እንደተባለው ስለ ንጽህና ስላልጠየቅሽን አጣርኩ ምናምን ምናምን አላልኩም ግን በትክክል ይወጣልኛል አንድ ሩዝ ሁለት ውሃ ሳረገው እንደተባለ እንደፋስቀቂ ያዝ አያረግም
በፕሬሸር ኩከር ነው የምትቀቂው በፕሬሸር ኩከር ነው የምትቀቂው ወይስ በኦቨን ወይስ በስቶቭ ላይ በድስት ነው
በድስት በዘን በነዛ ማረጋለሁ ግን በድስት ነው ማረጋው እኔ ምንም ስለማስቸግረኝ እኔ ጊዜ የማይፈጅብኝ ውሃውን መጠጣ በቃ አውጣዋለሁ
ምን ያህል ሰዓት ይሆናል ሳሽ ላይ የሚቆየው
ሄሎ ራይስ ኩከሪም ቢሆን
half an hour might be
እኔ ሰዓት አላያስኩም ትግስቴ አየዋለሁ ጠብቀዋለሁ አውቀዋለሁ በቃ ትክክል ነው የሚመጣልኝ እና ይበስላል
ጥርስ ያዛረግብሻል
አያረግብኝም በትክክል ይበስላል አብዝቶ አይበስልም ያዝም የሚያደርግ ነገር አይታይበትም በቃ በጣም ደስ የሚል ነገር ትክክስቲሙ ውስጥ እንደሰራሹ ነው የሚመስለው
እሺ አሁን አንቺ ምንድን ነው የምታረጊው ሩዝሽን ካምባላ እንደዛ አርገሽ አብስቲና ትንሽ አብስለሽ አንቺ እንደምትዩ በሬሾሽ አርገሽ አብስለሽ አይሁንና አብስለሽ አንዷን ፍሬ አውጪና ጽፍልክ አርገሽ በእጅሽ በሁለቱ ጣትሽ መካከል ጽፍልክ አርገሽ ምንም የሚቀር ነገር ከሌለ ሁሉም የሚጨፈለቅ ወይም ደግሞ በውስጡ የሚቀር አንድ ጓጓ ላይ ያል ይድርቅ ብሎ ምንም እሳት ያልነካው የምታገኚ ከሆነ ፈትሺ ይሄን ፈትሻችሁ ካገኛችሁ ስትጨፈልቋት አንዷን ፍሬ በደንብ ሁሉም ጭፍልቅ ብሎ የሚጨፈለቅ ከሆነ ምንም ነገር ውስጡን ማታዩ ከሆነ ያ በስሏል በደንብ ነገር ግን የሆነች እንደባብል ትንሽ የጠጠር ውስጡ የምታገኙ ከሆነ አልበሰለም
ትግስትን የልናት አንዴ
እሺ
እኔ ማበስለው አንድ ኩባያ አንድ ኢንች ውሃ ወደ ላይ ጥልል ያለ በሱ ሳበስለው ሙክክ ይላል ታትበትኝ
እሺ
አንድ ኩባያ በአንድ ኢንች አንድ ኢንች ውሃ ወደ ላይ ጥልል ካለ በኋላ ፍሳበሲ ጫንት ታሪ
ያ በነገራችን ላይ ብዙ አይነት የሩዝ አይነት አለ ስታበስሉ ቶሎ የሚበስል አለ ስታበስሉት ደግሞ ጊዜ የሚፈጅ አለ የሩዝ አይነቶች አሉ ስማቸውም የተለያየ አንዳንድ ደግሞ ፓርቦይልድ የሚል አለ የተወሰነ መልኩ የተወሰነ ደረጃ ተቀቅሎ ግን ታሽጎ የሚሸጥ ደርቆ ማለት ነው የትኛውን እንደምትገዙና የትኛውን እንደቀቀላችሁ በየቤታችሁ ያለውን እናንተ እዩ ፓርቦይልድ ከሆነ የገዛችሁት እሱ አሁን እንዳላችሁት አብስላችሁት ሊበስል ይችላል ሌላ አይነት ሩዝ ከሆነ ግን ራሱ ገና ጥሬ ጥሬ ሩዝ ከሆነ በተለይ ብራውን ራይስ ከሆነ አሁን እናንተ የምታወሩት ስለ ነጭ ራይስ ከሆነ ነጭ ራይስ ቶሎ ሊበስል ይችላል ብራውን ራይስ ከሆነና እንደገናም ደግሞ አለ ሌላም ደግሞ አይነት ምንድነው የሚሉት ዋይልድ ራይስ የሚሉት አለ እሱ ደግሞ ምንም አርጋችሁት እንኳን እሺ ብሎ ሊበስል ቀርቶ ገና ስንት ተለምኖ ነው የሱን ታውቁት ዋይልድ ራይስ የሚባለው ጥቁር ነው እኔ የማውቀው እሱ እሱን በሌላ መንገድ ነው ማብሰል ያለባችሁ ያው ሌላ ነገር ሌላ አይነት አብደሳሰል እ
ማኮሮኒውም ያስቸግራል እንደሱ አይነቱ እንኳን ሩዝ
እና ምን ሌላችሁን አሁን
እኔ በዛሙን ያልተፈተገውን የሚለውን ነው መጋዛው እኔ መጀመሪያ ስገዛው አይነቱን መርጬ ነው እንጂ ይሄ በጣጭ አፍልቄ ምን ብዬ እንደ ድሮ እንደ ፓስታ ግርግዳ ላይ ተለጥፎ ምንም ችግር የለብኝም አውቀዋለሁ የሚበስለው
ስሙኝ እኔ የምላችሁን ስሙኝ አሁን መጨረሻ ላይ የምነግራችሁ ነገር ስላለ
እሺ
ፓስታ ገዝታችሁ ምንም አይነት ፓስታ ይሁን ስታበስሉት በስሎ በሰለ ብላችሁ አበቃ ብላችሁ ስታወጡ አንዷን ፍሬ አውጥታችሁ ስትጨፈልቋት ሁሉ ነገሯ በስሏል ከአንዲት ሸካራ ጠጠር በስተቀር ውስጧ የሚቀር ማለት ነው ከሷ በስተቀር በደንብ ቦክቶ የቦካ ሁሉ ሊሆን ይችላል በሰለ ብላችሁ ቡክት ብሎ ሁሉ ሊሆን ይችላል ያቺን ጠጠር ካገኛችሁ ችግር አለው እና ሩዝ ያቺ ነገር ከውስጧ ሙሉ ለሙሉ ጠፍታ ካልበሰለ ይሄደና ሰውነታችን ውስጥ ሄዶ ስንበላው ያንን ዳይጀስት አያረገውም ያቺን የምትቀሯን ቅሬታዋን ያቺን ጠጠር በጣም ትንሽ ናት ያቺ ስትጠራቀም ከእያንዳንዱ ሩዝ ጠጓራችን ውስጥ አትፈጭም መፈጨቱ ሲያበቃ ወደ የቦታው ሲተላለፍ ደም ውስጥም ሲገባ ሰውነታችን ምን እንደሚያደርገው ግራ ይገባዋል እና ሄዶ ወደ አእምሯችን ከሄደ እዛ ይከማቻል በሰርኩሌሽን በደም ዝውውር ውስጥ ከሄደ የማይፈለግበት ቦታ ላይ ይከማቻል ያ አንደኛ የመርሳት ችግር የአልዛይመር ህመም ሊያመጣ ይችላል ብለው በጥናት ያንን ኮንክሉድ ያረጉ ሰዎች አሉ። ግን አሁን ምንድነው ልላችሁ የፈለኩት ያልበሰለ ምግብ በደንብ መብሰል አለበት። እነዚህ እህሎች መብሰል ያለባቸው እህሎች መብሰል አለባቸው። ጥሬ መበላት ያለባቸው ጥሬ ይበላሉ። እሸት የሆኑ እህሎች እንደ አተር እንደ ሽምብራ አይሻታቸው ቢበሉ ችግር የለው። ነገር ግን ሩዝን በተለየ ለብቻ የምናግራችሁ ነገር ቢኖር የሩዝ ችግር አንደኛ ሲቀቀል በኃይለኛ ሙቀት መቀቀል አለበት። ያ ኃይለኛ ሙቀት እንዳለ መበላል ሙቀቱ በዛ ኃይለኛ ሙቀት ላይ እንዳለ ወደ ጠረጴዛ መቅረብና መበላት አለበት። ከዛ ምንድነው ካልተበላና ሲቀዘቅዝ ሲወርድ ከዛ ሙቀት ሲቀዘቅዝ ምን ይያለ ምን የምን ሪስክ አለው ሞልድ የመፍጠር ሪስክ አለው በተለይ በልታችሁ ካልጨረሳችሁት ወዲያው በረዶ ቤት ነው መግባት ያለበት ሩዝ በረዶ ቤት ካልገባ ፍሪጅ ካገባ ፍሪጅ ራሱ እዛ ውስጥ ሞልድ የመፍጠር ሻጋታ የመፍጠር እድሉ የሩዝ በጣም ከፍተኛ ሩዝ ለብቻ የተለየ አመል አለው የተለየ አያያዝ ሊያዝ ይፈልጋል ያንን ነው ዛሬ ለናግራችሁ የፈለኩት ስለዚህ አሁን ሩዝ ስናበስለው እየቦካብን እንኳን ያቺን ጠጣር ነገር አላ ነገር ውስጡ የሚቀር ከሆነ ምን እናድርግ በምን አይነት መንገድ እንቀጥል በምን አይነት መንገድ ያንን እናጥፋ ነው ጥያቄው ካሁን በፊት እንግዲህ የሚያስታውሱ ወገኖች የሉም ምንድነው ሩዝ ቶሎ እንዲበስልላችሁ ዴክስትራናይዝ ይደረጋል ወይም ደግሞ ይታመሳል እጥብ አርጋችሁት ካጠባችሁት በኋላ ማንከሽከሻ ላይ ወይም መጥበሻ ላይ ወይም መቆያ ላይ ሳት ላይ ታረጉና እዛ ላይ ያንን ያጠባችሁትን አንድ ሁለት ፍኝ አርጋችሁ እንደየ መጥበሻችሁ ወይም እንደ መቆያችሁ መጠኑን ትጨምራላችሁ ትልቅ ሆነ በዛ አርጋችሁ ማለት ከአንድ ከሁለት ፍኝ አይበልጥም ትጨምሩት ያ ስታማስሉት ስትቆሉት ልክ ውሃውን ሲጨርስ መድረቅ ሲጀምር ከዛ እሳቱ እየጨመረ ሲሄድ እየበሰለ ሲሄድ ምን ይሆናል ጣጣጣጣ ማለት ይጀምራል መንጣጣት ሲጀምር ያኔ አንድ 30 ሰከንድ ሰጣችሁት ከዛ በኋላ ታወጣላችሁ ያንን ለዛሬ የምትቀቅሉትን ያክል እንደዛ አርጋችሁ መቀቀል ትችላላችሁ እና በአጭር ሰዓት ውስጥ ብታበስሉት እንደዛ አሁን ያልኳችሁ አይነት ሪስክ አይኖርም ሲበስል በሰለ በቃ ፍንክትክት ሲል ሩዝ ሲበስል ፍንክትክት ይላል ያ በስሏል ማለት ነው አውጥታችሁ እንዳልኳችሁ መሞከር ትችላላችሁ ያቺ ሻካራ ነገር አትኖርም ያቺ ሻካራ ነገር ካለች አሁንም እሳት ያ መንጣጣቱ እስኪያበቃ ድረስ ሙሉ ለሙሉ ብዙ እንዲንጣጣም እንድታረጉት እንዲቆላም ሳይሆን ስታመሱት በደንብ እሳት ማግኘቱን እርግጠኛ ሆናችሁ ከዛ በኋላ ቀቅሉት ያ አንደኛ ረጅም ሰዓት አይፈጅባችሁም በአጭር ጊዜ ውስጥ በስሎ ይደርስላችኋል ሁለተኛ ዋናው ነገር ያቺ ሻካራ ነገር ውስጡ አትኖር ያ ደማችን ውስጥ ሲሄድ ጥሩ አይደለም እንግዲህ ራይስን በዚህ እንጨርስ አንደኛ ምንድነው ያልኳችሁ እሺ
ያቄ አዎ እንግዲህ እስካሁን እኔ የምቀቅለው ያው በራይስ ኩከር ነው ራይስ ኩከሩ ደግሞ ያ ብራውን ራይስ የሎ ራይስ ምናምን ያለ የሚጽፉበት ነገር አለና እኔ ያለኝን ራይስ አይነት ስነካው ያው በሃይ ፕሬሸር እንትኑ ሙቀቱን በኃይል ያደርግና ሲበስል በቃ አለቀ አሁን ወርም ላይ ነው በስሏል ይለኛል እሱ እኔ አንቺ በእጅ እንትን አርጋችሁ ቸክ አርጉት ያልሽውን አድርጌ አላጠም እና አላበሰለውም ማለት ነው እነሱ
ፕሬሸር ኩከር ተጠቅሜ አላጠም
ፕሬሸር ኩከር እኔ ለራይስ አልጠቀምም ፕሬሸር ኩከር ሳይሆን ራይስ ኩከር የሚባል አለ የቻይኖች ናቸው የሚሰሩት መሰለኝ እና ዋይት ራይስ ይላል የሎ ራይስ አንድ አራት አምስት አይነት ራይስ ይጽፋል እና አንቺ ያለሽን ራይስ አይነት ያው አጥበሽ ምናምን ብለሽ ውሃውን ጨምረሽ የዋይት ራይስ ከሆነ ዋይት የሎ ራይስ ካለሽ ፍሬት ታደርጋለሽ ከዛ ራሱ አብስሎ ኢትስ ደን ብሎ አሁን እየሞቀልሽ ነው ቢዩ ማለት ነው በቃ በስሎልሻል ይላል እና እሱን አታምኝበት ማለት ነው ልክ አይደለም ማለት
ነው እሱ ራሱ ያጠፋዋል እንጂ እሳቱን ራሱ ያጠፋዋል
አጥፍቶ ሙቀት ላይ ነው ይለኛል
እንደዛ ነው የሚያደርግ
ትክክል አይደለም ማለት ነው
ትክክል ነው
እሷ ነው የምጠይቀው እሷ
እሺ ጨረሽ
አዎ ደርሻል
እሺ እኔ በሱ ተጠቅሜ ስለማላቅ አሁን እዚህ ጋር ለነግርሻል ይችላል ስለዚህ ምንድነው ያልኩት እኔ መሰሉን እርግጠኛ ለመሆን ለማንኛውም በየትኛውም በኩል ቃቀሉት በምንም አይነት መንገድ ቃቀሉት መብሰሉን እርግጠኛ ለመሆን ሞክሩ እዩት አንዱን ፍሬ አውጡና እጃችሁ ላይ ጨፍልቅ አጋት ስታጠፈልቁት አንዲት የሆነች የምታንጸባረቅ ነጭ ነገር ትንሽዬ ነገር ከቀረች አንኳር ነገር ከቀረች አበሰ አልበሰለም ማለት ነው ያ ነው የስንዴ መብሰል አለመብሰል ማወቂያ መንገዱ ይሄ ነው ያልኳችሁ ነው እንግዲህ ከዚህ ሌላ ምንም መግለጫ የለኝም ይበይትኛው መንገድ አብስሉት ግን ሞክሩት እዩት ፈትሹት ምንድነው እኮ አንድ ነገር መመዘኛ እኮ ነው እየሰጣችሁ ያለሁት እኔ ማረጋገጫ መንገድ ነው እየሰጣችሁ እኔ አይቀቅልም ይቀቅላል ትክክል ነው በቂ ነው አይደለም አልልም ምክንያቱም አላየሁትም ምንድነው ማረጋገጫው ነው መመዘኛው ግን አውጣትና ጻፍልቃችሁ ይዋት ትታይዋት ውስጧ የሚቀር አንኳር ነጭ ነገር የሚያንጸባርቅ ነገር አለ የለም ሙሉ ለሙሉ ድፍጥጥ ስታረጉት ምንም ነገር ከአንኳር ነገር ጠጣር ነገር እጃችሁ ላይ ማሰማ ከሆነ ያ ሩዝ በስሏል ማለት ነው ከዛ ውጪ ሌላ ምንም አይነት መንገድ የለኝም ለናግራችሁ የምችለው ይሄን ብቻ ነው ለላችሁ የምችለው ነገር ግን በደንብ ቶሎ እንዲበስልላችሁ ከፈለጋችሁ አሁን እኔ የምላችሁን ሞክራችሁ ስትደፈጥጡት ያንን ነገር ካገኛችሁ ኦኬ ቶሎ እንዲበስልልኝ ምን ላርግ ብላችሁ የምታስቡ ከሆነ መንገዱ ምንድነው ትንሽ አምሱት ይያልኩኝ ነው ትንሽ ራይስ ኩከር ከሌለን በስቶቭ ላይ መቀቀላችን አይቀርም ስለዚህ ምንም አይነት መለኪያ የዚ ብሎ የሚለይልን እሳት ከሌለ ልክ እንደዛኛው ራይስ ኩከሩ ትክክል ሊሆን ይችላል በቂ ሊሆን ይችላል እኔ ስለማላቀው ነው ስላላየሁት ነው ግን አሁንም እሱን ትክክለኛ በደንብ አብስሎታል ኩከር ጎታል ለማለት ግን በዚህ መመዘኛ እወቁት ይያልኩኝ ነው ከዛ ውጪ ግን በድስት ምናበስል ከሆነ በተለይ ብራውን ራይስ እነዚህ ቶሎ ማይበስሉ አይነት ራይሶች አሉ እነሱን ዴክስትራናይዝ አርጓቸው ወይም አምሱ ካመሳችሁ በኋላ ይበስላል በደንብ ይበስላል የውሃ መጠን አመጣጣናችሁ አው ትክክል ነው እሱን እኔ ወሱን አርጊዋል አረግም እየመጣናችሁ ያያያችሁ ራሳችሁ እንግዲህ ሁላችንም ሴቶች ነን በሁለት ኩባያ ውሃ አንድ ኩባያ ራይስ ከተቀቀል በደንብ ኩክ ብሎ መጠጥ ብሎ ውሃውንም ጨርሶ በደንብ በጣም ሳይቦካብኝ የሚበቃ የሚጨርስ ከሆነ እሳየው ውሃ በስቶበት ከሆነ ግን አይዋለው ሀካበዛውበት አይዋለው ሲበስል ይታየኛል አውጥቼ ሞክሯለው ሳይው በደንብ ከመሰሉን ካየው ውሃውን ከላዩ ላይ አንጠፍጥፍ ባክቶታል ማለት ነው ያንን መልሼ ትንሽ ሰዓት ላይ በጣፋ ሰዓት ላይ ሳረገው ይመጣል ደስት ማብላት ነው ከዛ በኋላ ስለዚህ ቀላል ነው ዘዴው ማለት ነው እኔ አሁን እየነገርኳችሁ ያለው አይተን ማናቀው ራይስ ሲበስል በትክክል መብሰሉን በዚያ አረጋግጡ ያልኳችሁ ነው ካልሆነ ደግሞ ችግር አለው ያ ትንሽ የጥሬታ ጠጣር ነገር ችግር አለው እሺ ወደ ሌላ ልላፍ ወይስ ጥያቄያችሁ ተመልሷልላችሁ
Hello?
አቤት?
Hello?
አቤት? ይተማ?
የተመልሷ ግዜስት ላይ
እሺ Hello የሚል ማን ነው?
ተመልሷል ያለችው እህታችን ነች
እሺ እንግዲህ ሌላው ሌላው ሌላ ከሩዝ ውጪ ማንኛውም ነገር ብንቀቅል ብናበስል እንደዚሁ ወደ አሁን ለምሳሌ አገራችን የገንፎ ዱቄት እንደዚሁ ዝም ብሎ አይፈጭም። እሉን አመስ አመስ ያረጉታል። በባህላችን ጥሩ ነገር ነው ማለት ነው። ስለዚህ ያማመሱ እሉን ከዛ በኋላ ስንጠቀመው ቶሎ እንዲበስል ይረዳዋል ወይም ደግሞ የመብሰል ሂደቱን መንገዱን ይቀንሰዋል ማለት ነው። ቶሎ እንዲበስል ይረዳዋል። ማንኛውንም ጥራጥሬ ማመስ እንችላለን ከመቀቀላችን በፊት ወይም ደግሞ ወደ ገንፎ እህልነት የምንቀይረው ከሆነ ማመስ በጣም ጥሩ ነው። ለነገር ግን የማናመሳቸው እህሎች ደግሞ አሉ። ወደ ዳቦነት ወደ ምን የምንቀይራቸው እህሎች አሉ። እነዛን ለምሳሌ ስንዴ ወይም ገብስ ብናስፈጭና ዳቦአቸውን ብንጠቀም እሳቱ ብቻውን አይበቃውም። ዳቦ የበሰለበት እሳት ብቻውን አይበቃውም። ምክንያቱም አንድ ሰዓት ሊሆን ይችላል ዳቦ ካንድ ሰዓት በላይ የሚቆይ አይመስለኝም። ያው የእሳቱ ኃይል ጥሩ ነው፣ ኃይለኛ ነው ኦቨን ስለሚበስል። ግን ስቲል ዳቦ እንደዚሁ በቀቀሉት ስንዴ 3 ሰዓት ይላቸዋል የምትቀቅሉበትን ሰዓት ማለት ነው። ስለዚህ እንደ ንፍሮ ብንቀቅለው ማለት ነው ኖርማል መቀቀያ ሰዓቱ የሚለው ለዛ እህል የሚገባው 3 ሰዓት ነው። ነገር ግን በዳቦ መልክ ስንበላው ተፈጭቶ ከዛ ዳቦ ሲሆን በአንድ ሰዓት ውስጥ ይበስላል። ዳቦ ከዛ በላይ ብታቆዩት ሊቃጠል ይችላል። ስለዚህ እንዴት እናርግ? ምን አርገን ነው በደንብ የብስት የመብሰል ሰዓቱን እንዲጨርስ ማድረግ የምንችለው? እንዴት ነው?
አሎ።
አቤት።
ምን ሁሉ ነው እንደዚህ የሚሆነው? ያው ሀበቃ ነው የገባሁኝ። ምን ሁሉ ነው እንደዚያ ብሎ የሚቀቀለው?
እናቴ አሁን እያወራ ያለሁት ዳቦ ብንጋግርና ዳቦ በአንድ ሰዓት ውስጥ ነው የሚበስለው በኦቨን ውስጥ። ሙቀቱ ከፍ ያለ ነው፣ አዎ ያበስለዋል። ነገር ግን ከዛም ባለፈ በደንብ እንዲበስል ይፈልጋል። እንዴት አርጋችሁ ታበስላላችሁ ዳቦን ከዛ በላይ? በኦቨን ውስጥ ከዛ በላይ ብታቆዩት ይቃጠላል። ምንድነው የምታረጉት?
የዳቦ ነው ሰምቻለሁ፣ ሰማሁት።
እሺ እሺ፣ አሁን ቆይ እናቴ አንዴ ቆየት ይበሉልኝ።
የሚቀቀለው እህል ምን እህል ነው?
ሰዓቱ ሲደርስ ትግስቲ፣ የሰዓቱ ሲደርስ እንዳልሱ ይበስላል። ምናልባት የቀረው ነገር ወይም ቀንበር እንዲል ከፈለግ አውጥተን በስንጥር ወይም በሹካ ወይም በቢላዋ እናየዋል። መሃሉን በስጥ እንዴ ወቃ ወቃ።
ጥያቄ ያልገባሽም ጌጥዬ፣ እኔ ማለት የፈለኩት ዳቦን አንዴ አብስለናል፣ አውጥተናል፣ የሚበቃውን ያህል ሰዓት አግኝቷል በስለት። እስቲል ግን አይበቃውም ዳቦ። እንደዛም ሆኖ አይበቃውም፣ እንደዛ መብላት የለብንም፣ እንደዛው ቆርሰን መብላት የለብንም። ምን አርገን ከዛ በላይ እናብስለው ብዬ እየጠየቅኩ ነው።
ሄሎ። እንግዲህ ስላይስ አድርጎ
ሶስት
ማድረግ ነው። ስላይስ አድርጎ
ነው ነበር ሀሳቤ።
እናንተ ቆይ እርሶ ይቆዩ። የእርሶን ጥያቄ አሁን ቅድሜ ጨረስኩትን ነገር ስለሆነ እየተመለሱበት ያሉት።
እሺ፣
አሁን የእርሶን በኋላ መጣለው መጨረሻ ላይ። አሁን እየተናገርኩ ያለሁትን እንዳይዘበራረቅብኝ የጀመርኩትን ልጨርስ፣ ወደ ኋላ ከምመለስ እንደገና።
ትግስቴ።
እሺ፣ ቶስት ያለኝ ሰው አለ። እግዚአብሔር ይባርካችሁ።
ስላሽ አድርጉት።
ቶስት ሰምቻለሁ። አዎ፣ ዳቦ ቶስት መደረግ አለበት። ማንኛውም አይነት ዳቦ ስትበሉ፣ ዳቦ ከሆነ ቂጣም ከሆነ ቶስት ብታረጉት በጣም ለት አጓራችን ለመፈጨት በሰውነታችን ውስጥ ተሰባብሮ ወደ ደማችን ውስጥ ለመግባት ምቹ ይሆናል። እነዚህ እህሎች ብዙ እሳት ይፈልጋሉ። በቃቸው ብለንም ብናጣ እንደገና ድርቅ እስኪል ድረስ ቶስት መደረግ አለበት። እና እሱን ለማለት ፈልጌ ነው። እሺ ካሁን በፊት አስተምሬያለሁ ራስታችኋል። ባካችሁ ተጠቀሙበት። ዳቦ ቶስት አርጉ። ጥቡን አትብሉት። ገና አልበቃው መብሰል አልበቃው።
ይቅርታ የተባለው አልገባኝም። ምንድን ነው
አልገባኝም?
ዳቦ ቶስት ካልሆነ ገና ከእሳት ውስጥ በስሎም ቢወጣ ገና መብሰል ይቀረዋል እያልኳችሁ ነው። ቶስት መደረግ አለበት በደንብ ድርቅ እስኪል ድረስ ቶስት ተደርጎ ብራውን ሲሆን ቡናማ ሲሆን ያኔ በደንብ ለመብላትና ለመፈጨት በቂ ደረጃ ላይ ደርሷል ማለት ነው ባጭሩ። አሁን ተግባባን?
ከተጋገረ በኋላ ሊበላ ሲቀርብ ማለት ነው። አሁን ነው የገባኝ።
እኔ እኮ ወንዶች የሉም ወይ እንዴ? ሴቱ ብቻ ነው የሚወያዩ
ነው? ወንዶች እየሰሙ ነው፣ ይጠቀሙበታል። እነሱ ብልጦች ናቸው። መናገር አያስፈልጋቸውም፣ አልፈርድባቸውም።
ኧረ ምን ቦጣቸው።
ጥያቄ ካላቸው ግን አሁንም በሩ ክፍት ነው፣ አልተዘጋባቸውም።
እኔ የጠየኩት ምን ሆን ነው ታምሶ የሚጠቀም።
እናቴ የእርሶን ጥያቄ በኋላ እናቴ የእርሶን ጥያቄ በኋላ አረሳው። እሺ እሺ፣ ወደ ሌላ እንለፍ። እንግዲህ ዳቦ ቶስት ማድረግ ወይም ደግሞ እያገለባበጥን በመጥበሻ ላይም ቢሆን እስኪደርቅ ድረስ ወይም ቡናማ እስኪሆን ድረስ እንደዛ አርገን፣ ዳቦውን ግን እንደዛ ከማረጋችን በፊት ስላይስ ማረግ፣ በስሱ መቆራረስ ያስፈልገናል። በስሱ ሲቆራረስ ነው እንደዛ ጠበስ ለመደረግ የሚመቸው። እና እንደዛ አርገን እንጠቀም።
ችግሩ ምንድን ነው ትግስትዬ? እንደዛ ቶስት ባይደረግ ቀንበር ባይል እንዲሁ እንትን ብለን ቆርጠን ብንበላው የሚያመጣው ችግር ምንድን ነው?
ተናግሬ ነበረ ያልኩት ምንድን ነው፣ እሳት ላይ ዳቦ ቢበስልም እስኪበቃው ድረስ በስሎ ቢወጣም ገና ይቀረዋል። ብስለት ይቀረዋል። አጓራችን ውስጥ ሄዶ ገና አሁንም በበቂ ደረጃ ለመፈጨትና ለሰውነታችን ጥሩ ለጥሩ ምግብነት ለመዋል እንደገና መብሰል ይቀረዋል። እንደገና መልሰን በመጥበሻ ላይ ገልበጥ ገልበጥ እያደረግን ቡናማ ሲሆን መብላት ያ ጤነኛ ነው እያልኩ ነው። አሁን ተግባባል?
የኔ ቆንጆ። አዎ በጣም እሺ
እሺ። እንግዲህ ይህንን ከተባባልን ስለ ሩዝ እና ስለ ዳቦ፣ ያንን ዳቦ ለምንድን ነው እንደዚህ ያልኩት? ማንኛውም አይነት ግሬን ጥራጥሬ እህል ቆልተን የምንበላው እስካልሆነ ድረስ የሚቆላ ነገር በቂ ሰዓት ያገኘዋል። ከዛ ውጪ ግን የምንቀቅለው ከሆነ ስንዴን ብንቀቅል፣ ገብስን ብንቀቅል ለረጅም ሰዓት መብሰል አለባቸው። ረጅም ሰዓት 3 ሰዓት ሚኒመም መብሰል አለባቸው። እህሎች እንደዛ እሳት ካላገኛቸው በቂ ለሰውን በሰውነታችን ውስጥ ሄደው በደንብ ለመፈጨትና ለመሰባበር ያስቸግራሉ። ያንን ነው እያልኩ ያለሁት። እንግዲህ ከዛ በተጨማሪ ደግሞ ቶሎ እንዲበስልልን የምንፈልግ ከሆነ አሁን ለምሳሌ ገብስን 6 ሰዓት እሳት ላይ ካላዋላችሁት እንትን አይልም፣ በደም ሲፈርስ አጣውትም የገብስ ሾርባ እንግዲህ እናቃለን አገር ቤት ሲሰራ ስለዚህ ምንድነው አንድ ሌላው ደግሞ ከማከማመስ በተጨማሪ ቶሎ እንዲበስል ያረጋግልን የሚችል ለምሳሌ ገብስን ቢሆን በንዘፈዝፈው ከዛ በማግስቱ በንቀቅለው በቶሎ ሊበስልልን ይችላል ስቲል ሚኒማም 3 ሰዓት 4 ሰዓት ይፈጃል እንደዛም ሆኖ ሌላው እንዳሉ ሌሎች ነገሮች ወጥህሎች ባቄላ ቦሎቄ ምስር ድፍን አተር ሽምብራ እነዚህን ሁሉ ቀቅለን ወጥ አድርገን ለመብላት የምንፈልግ ከሆነ በመጀመሪያ እንዘፍዝፋቸው እንዘፈዝፋቸው አንደኛ ከውስጣቸው አንታይ ኒውትሪየንት የሚባል ነገር አለ። ይሄ ምግብ ያ ወደ ሰውነታችን ውስጥ ሲሄድ እንዳይፈጭ እንዳይ አብዞርብ እንዳይሆን ወደ ሰውነታችን ውስጥ እንዳይሄድ የሚገባ አንታይ ኒውትሪየንት የሚባል ጎጂ ነገር ውስጡ አለ ያንዳንዱ ያ ከውስጡ ሲዘፈዘፍ ይወጣል። እና በቀላሉ እንዲፈጭ ይረዳናል ብንቀቅለውም ከዛ በኋላ ማለት ነው ስለዚህ ልክ በቆልት ለሞን እንደሚዘጋጀው ማለት ነው ምስር ደፈነም ቢሆን ኢቨን አተርክክም ቢሆን ዘፍዘፋችሁት ለሁለት ለሶስት ሰዓት አተርክክ ቶሎ ይርሳል ሌሎቹ ትንሽ ጊዜ ይፈልጋሉ ከዛም ይበለጣል ነዛርጋችሁ ስትቀቀሉት በቶሎ ይበስልላችኋል ቶሎ እንዲበስልላችሁ የምትፈልጉ ከሆነ ቀድማችሁ ዘፍዝፉ ለምሳሌ በተለይ ባቄላ ማነው ቦሎቄና ባቄላ ረጅም ሰዓት መዘፍዘፍ ይፈልጋሉ አሁን እየቀየራችሁ ማቆየት ትችላላችሁ 12 16 ሰዓት አንዳንዶቹ በጣም ኃይለኞች አሉ ቶሎ ውሃም አይገባቸው ያንን ይቼክ ያርጋችሁ ከዛ ሲበቃው መቀቀልና መብላት ቀምሞ ማለት ነው እንግዲህ ስቶኪንግ እና ማመስ ወይም መዘፍዘፍ እንዴት እንደሚጠቅሙ ተነጋግረናል ከዛ በተጨማሪ ደግሞ ጸበስ ማድረግ ዳቦን ቶስት ማድረግ ተነጋግረናል እንግዲህ ለዛሬው እዚህ ላይ ላብቃ ጥያቄ እዚያውን የተነጋገርነው ላይ ካላችሁ እንነጋገርና እንግዲህ ወደ መጀመሪያው እናታችን ጥያቄ ልመለስ
ለምሳሌ ገንፎ የገብስ ገንፎ ምን ያህል ጊዜ ነው የሚፈጀው
ምን ለማለት
ገንፎውን ለማብሰል ምን ያህል ጊዜ ነው የሚጨርሰው
በረ በረጅም ሰዓት አይፈልግም ሚኒማም 30 ደቂቃ ይበቃዋል ካመስሹ አድመሽ አመሰሹ ከሆነ ዱቄቱን ከማስፈጨትሽ በፊት
ለገንፎ ማጥያቄ
እሺ እሺ ሌላ ሰው አለ ጥያቄ ያለው ሰው አለ ሌላ
ያስ ትግስት ጥያቄ አለኝ
እሺ እሺ
ብቅ በልንደ እሺ አሁን እዚህ በተለይ ዳቦ እንደዛ አድርቆ ሲበላ ብዙን ጊዜ የሚባለው የሆድ ድርቀት ያመጣል ኑትረትም ከውስጡ ይወጣል ነው የሚሉት ይሄ ምን አለ እውነት ነው
አይ አይወጣም እንዲያውም ኑትረንቱ በደንብ ለሰውነት በበቂ ደረጃ ይገኛል እንደዛ የሚሉት የተሳሳተ ነው
ድርቀቱስ
ድርቀት እንኳን አያመጣ ድርቀት የሚያመጣው ውሃ አለመጠጣት ነው ማድረቅ ያለብንን ደርቆ መብላት ያለብንን ነገር አድርቀን እንብላ ግን ውሃን ጠጣ ውሃ ነው ውሃ አለመጠጣት እንቅስቃሴ አለማድረግ የአካል ብቃት እንቅስቃሴ አለማድረግ እነዚህ ናቸው ድርቀት የሚያመጡት እና ፋይበር አለመብላት ሶስት ነገሮች ጎመን እና እነዚህ ፋይበር ያላቸው ምግቦች ገለባ ያላቸው ነገሮች መብላት አንድ ሁለተኛው ውሃ መጠጣት ሶስተኛ ኤክሰርሳይዝ ማድረግ። ከነዚህ አንዱ ከጎደሉ ድርቀት ይኖራል። እነዚህ ውሃ እየጠጣችሁ ሃይ ፋይበር ዳይት እየበላችሁ ቀኑን ሙሉ ቁጭ ብላችሁ የምትሉ ከሆነ ማትንቀሳቀሱ ከሆነ ሆድ ድርቀት አለ፣ የማይቀር ነው። እየተንቀሳቀሳችሁ ፋይበር እየበላችሁ ውሃ ማጠጡ ከሆነ ሆድ ድርቀት አለ። ወይም ደግሞ ውሃም እየጠጣችሁ የአካል ብቃት እንቅስቃሴ እያደረጋችሁ ግን ምንም ፋይበር ማትበሉ ከሆነ ከየት ያመጣል? ሶስቱንም ማሟላት አለብን።
ፋይበር ምን ማለት ነው? ይቅርታ ጣልቃ ገባሁብሽ።
ፋይበር ማለት በአማርኛ ገለባ ያላቸው ምግቦች ማለት ነው።
ያልተፈተጉ ማለትሽ ነው?
ያልተፈተጉ ወይም ደግሞ ጎመን፣ ጎመና ጎመኖች መብላት፣ እነሱም ፋይበር አላቸው። ብሮኮሊ መብላት፣ ፍሩት ስትበሉ ጫምቃችሁ አትጠጡም እንዳለ ከነ እንትኑ ብሉ፣ ከነ አሰሩ ብሉት። አሰር ማለት ፈልጌ እሺ እሺ። እናታችን ምንድነው ጥያቄዎት? እንደገና በደንብ ጠይቁ እንዲመለስሉት።
የለለኩኝ የመጀመሪያ ሲጀመር አሁን ነው የገባሁኝ። ምኖቹ ህሎይ ናቸው ታምሰው የሚቀቀሉት ነው?
መቀቀል የሚፈልጉት እህል የእህል ዘር ካለ ማመስ ይችላሉ። ቶሎ እንዲበስልሎት እንደ ንፍሮ አድርገው መብላት የሚፈልጉት ነገር ካለ ማለት ነው።
እህሎቹ መቀቀሉ ሰምቻለሁ፣ ግን እህሎቹ ምን አይነቶች ናቸው ነው እኔ ሀሳቤ።
እኔ አሁን እያልኩ የነበረው እኔ ሩዝን ብቻ ነው የተናገርኩት። ቅድም ማመስ ብዬ የተናገርኩት ሩዝን ነው። ከዛ ውጪ ግን ሌላም እህል ቀቅዬ መብላት እፈልጋለሁ የሚሉ ከሆነ ወይ ዘፍዝፉት ወይ ደግሞ አምሱት። አሁን ሩዝ የሚታመሰው ለምንድን ነው? ሳይዘፈዘፍ ስለሚቀቀል ነው። መዘፍዘፍ የሚለው ነገር ሩዝ ጋር አይሰራም። የሚዘፈዘፉት ሌሎቹ እህሎች ናቸው።
ሌሎች እንደ ምስር
እንደ ምስር እንደ አተር እንደ አተርክክ
ናቸው።
እንደ ቦሎቄ እንደ ባቄላ እነዚህ መዘፍዘፍ ይፈልጋል።
እሱ ናቸው የሚዘፈዘፉ።
እኔ ምስርን ነው ማን ነው ሩዝን ነው ትንሽ አመስ አመስ አድርጎ ያልኩት እና የገንፎ እህልም አመስ አመስ ይደረጋል። እኔም ባለው
ለለሽ አውቀዋለሁ ገንፎ ላተማመሱን አውቀዋለሁ።
ትንሽ ጣጣ ጣጣ እስኪል ድረስ ሩዙን ማመስ ነው።
አመሰግናለሁ። ታመሰ።
እሺ ጨርሻለሁ።
ወንድም
አለም ተቀበለኝ።
እሺ እግዚአብሔር ይባርክሽ ትዕግስት። በጣም ለዕለት ኑሯችን የሚጠቅመውን የጤና መልእክት ነው ሰጠሽን። እግዚአብሔር ይባርክሽ። እኛም እንግዲህ በዚሁ ተመርተን በየዕለቱ ለራሳችን ጥንቃቄ የምናደርግበትን መንገድ እንድናበጃጅ እግዚአብሔር ይርዳን። እግዚአብሔር ጨማምሮ ይባርክሽ ነው የምለው። እንግዲህ እግዚአብሔር ይባርክሽ። ከዚህ ቀጥሎ ሌላው ደግሞ የመጨረሻ የተለየ መዝሙር የሚያሰሙን አሁንም አቶ በቀለና ወይዘሮ ውቢት አላችኋለም አሁንም እግዚአብሔር ባርካችሁ የመጨረሻው መዝሙር አቅርቡልን።
I'm looking ሳላስበው ቀኑ ከንቱ ሄደ ጨለማ ከበበ በብርሃኑ
ባርካችሁ። ይህም በጣም ግሩም መዝሙር ነው። ወደ እሱ መቅረብ አለብን ለሁሉም ችግር። እግዚአብሔር አምላካችን እንደሚረዳን የሚያሳስበን ነው። እግዚአብሔር ይባርካችሁ ነው የምለው። እንግዲህ ፕሮግራማችን እዚህ ላይ የጨረስን ነው። እንግዲህ ፕሮግራማችን ወደ መጨረሻው ከማምጣታችን በፊት እንደተለመደው የቅዳሜ ምሽን ነው ይሄ። ምስክርነት፣ ምስጋና የምናቀርብበት ጊዜ ነው እና አዲስ የጸሎት አርዕስትም ካለ ማቅረብ ትችላላችሁ። ጥቂት ጊዜ ልስጣችሁና እስቲ ምስጋና ወይም ምስክርነት ካላችሁ።
ሄሎ።
አቤት ማይ።
እንደምን ዋላችሁ?
እግዚአብሔር ይመስገን።
ክብር ለእሱ ይሁን። እሱን ያላመሰገነ ማን እናመሰግናለን? ምሽትና ንጋት ፈረቃ ሰጥቶ ከቀን ወደ ቀን፣ ከሳምንት ወደ ሳምንት፣ ወር ወደ ወር፣ ከአመት ወደ አመት እያደረገ እድሜ ላይ እድሜ የሚጨምርልን አባታችን የማናመሰግንበት መንገድ የለም። እናመሰግነዋለን። እሱ ያደርግልናል፣ እኛም እናመሰግነዋለን። ከፍከፍም አድርገዋለን፣ አድርጎልናል። እናመሰግነዋለን። ከእኛ ጋር እየታገለ ከጠላት ጋር ታግሎ ሌሊትን ከንጋት የሚያ ገና ሰው ገባ። ስራ ድምፅ ገባ።
ይቀጥሉ።
እናመሰግነዋለን። ምስጋና ለሱ፣ ክብር ለሱ። እናንተንም ብርክ ያርጋችሁ፣ ባርኮ የቀድሳችሁ እናንተንና ይችን መስመር ለደካሞች የሰጠን አባት ከፍ
ከፍና አድርጋለን ብርክ ያርጋችሁ ባርኩ ይቀድሳችሁ ተባርኩት ላይ ባርኩት ይጨመርላችሁ ባርካችሁና ተባርካችሁ ተባርከነ ባርኩ ይቀድሳችሁ ከፍ ከፍ ያርጋችሁ እኛም ተባርከን እንኖርበት መኖሪያ ቃተነን ያኖረን ጠጋውን ያፍሳል እንደ ተስፋ ቃሉ እንደመረቱ ልጆች ያድርገን ላደረገልን እያመሰገነ ለጎደለብን ወደሱ እንጫሃለን እሱም አድርጎልና ያደረገልኝ ተወራው በወሮ አልቀም ከፈረጋውለሁ አመሰግናለሁ እናንተም አመስግኑልኝ ተባረኩ በርኩ ነው ለታመሙን ጠሊ መከራ ለደረሰባቸውን ጠሊ እና እኔም አመሰግናለሁ እናንተም አመስግኑልኝ መጠጊበታልኝ ጠሊ ወይ ተባረኩ በርኩ ነው ላረገዙን ጠሊ መስ መከራ ለደረሰባቸውን ጠሊ ለታሰሩን ጠሊ ለሀገራችን ለመስመራችንን ጠሊ አገራችን አገራችን እንላለን ደው የተዘረጋ በዲፈናገሩ ሰማይ በዘረጋ መሬት በዘረጋ ነው የተዘራ ግን ይሄንን ጠላት እንደው በቃ የሚልበትን ይሄን መክፈው ቀን የተዘራ መርዝ ዘርህ ጥልቁ ባህር ጥሎ እንደ ጥሬ ለፈሰሰው እንደ ቀጠለ ገፈው ወገናችን ህዝባችን ይድረስልን ጠገውን ያብዛልን እንደ ተስፋ ቃሉ እንደ መራቱ ልጆቹ እንጂ ጣፎች አልሆነበት አጣፋ ነው ይፈልገን ተወድቅ ነው አስቶ ጠገውን ያብዛል ኃጢአታችን በስቶብስ ነው እንጂ ያላየና ያልሰማን ሆኖ አይደለም ሰምቶና አይቶና እናመሰግነዋለን እና ለብዙ ጊዜ ለተቸገሩ ለአቶ ግርማ ለእነ ሁለት አስቴር ለወይዘ ወጭን ጠልይላችሁ ሌሎችን በእጁ መደፍጥፏቸዋል እነዚህ ጭንቅላታችን ያሉትን እናስረክባለን ተባረኩ በርኩ ነው ደህና አደሩ
አሜን 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 እግዚአብሔር ይባርኮት ማም ሁሉንም ጠቀል አድርጎ ስላቀረቡልን እንግዲህ ለእርሶም እንጸልያለን እግዚአብሔር ይባርኮት
ጠላት ሲታገረኝ የሚያደወል አባቴ እየታገለ ነጋት ያደርሰኛል እናንተም ጠልዩልኝ እኔም በአገር ልገኝ እያመሰገን ለጎደለብኝ ወደ እሱ ጮኋለሁ እሱም ያደርግልኛል አመሰግናለሁ ተባረኩ በርኩኑ ደህና አደሩ
አሜን አሜን አሜን
ሄሎ
ሌላ ሰው አቤት አቤት
እኔም እግዚአብሔርን አመሰግናለሁ አሞኝ ነበረ እና ትንሽ ወጣ ብዬ ስመለስ ታመመኝና ግን አሁን እግዚአብሔር ይመስገን ድምፅም እየተመለሰ ነው ደህና ነኝ ግን ሌላ የጽሞና ጸሎቶች አለኝ
አሽና
እግዚአብሔር እንዲረዳ ይጸልልኝ ግን እግዚአብሔር ይመስገን ድምፄ ሁሉ መናገር አይችልም ነበርና ግን ይኸው እናገራለሁ አሁን ጌታ ይመስገን
አሜን አሜን ጽሞና አልባት እንጸልልበታለን
ሀዲያ ነኝ ሀዲያ
አዲያ እሺ ኦኬ ሌላ ሰው እግዚአብሔር ይስጥልማ ሌላ ምስጋና
ምስጋና ነው ያለኝ
እሺ እሺ
እሺ ባለፈ የጸሎት አደራ ሰጥቼ ነበርና እግዚአብሔር ደግሞ እንደፈቃዱ የጸሎቴን ምላሽ እየሰጠኝ ስለሆነ እግዚአብሔርን አመስግኑልኝ በእግዚአብሔር ፊት እጅግ በጣም የምጸልይበት ጉዳይ ነበር እግዚአብሔር ደግሞ በእውነት ልጆቹን ከልብ በለመኑትን የሚሰማ አምላክ ነውና እግዚአብሔርን ጠይቄ እሱን ስላላፈርኩበት በሚያስደንቅ ሁኔታ በጣም የማይቻለውን እግዚአብሔር አስሎ በሚያስደንቅ ሁኔታ መልሴን ስለመለሰልኝ እግዚአብሔርን አመስግኑልኝ
አሜን አሜን እግዚአብሔር እንኳን ጸሎቱን ተሰምሎት ነው ምንለው አሁንም እንጸልይበታለን እግዚአብሔር ባርኮት ሌላ
ያምስካናል
እሺ ወንድም በፍቃሩ
እግዚአብሔር ይድ በጣም ተደናርበው ትንሽ ጉንፋን ነገር ይዞኛል ለምን ዘመርክ ብሮም ይሆናል እንግዲህ ማመስገንና መዘመር ሲጀምር ነው ያዘ እና እግዚአብሔር ይህን ክሊር እንዲያደርግልኝ በጸሎታችሁ አስቡኝ በብዙ ነገር አዲስ የኒውትሪሽን የምግብ አመጋገብ ለጤና የጀመርኩት እንትን አለና አንድ ወር ሆኖኝ እጅ ነበረ እንደገና ለምርመራ በጣም ጥሩ ውጤት እያሳየ ነው እና እግዚአብሔር ይረዳኝ ስላለ መጨረሻውን መልካም እንዲያደርግ በጸሎታችሁ አስቡኝ። እግዚአብሔር ይባርካችሁ። መልካም ቀን።
አሜን አሜን። እግዚአብሔር ይመስገን። እስከዚህ ፍትህታለን እንጸልይበታለን። እግዚአብሔር አሁንም ይረዳሃል። እሺ ሌላ እንግዲህ ሌላ ከሌለ ያው እንደተለመደው ዛሬ የተቀዳው ቁጥር 7167 ነው የሚሆነው። እንደምታውቁት ሻሎም ቴሌኮንፈረንስ ይህን ፕሮግራም የሚያካሄደው በቀን 3 ጊዜ ነው። ከጠዋቱ በ6 AM ላይ፣ ከቀኑ ደግሞ 12 PM ላይ፣ በምሽቱ 8 PM ላይ። ይሄ ሁሉ በኢስተር አቆጣጠር ነው። በዚህ ሁሉ ገብታችሁ እንድትባረኩ እንጋብዛችኋለን። እንደገና ደግሞ የሁለት ሰዓት የሰንበት ጥናት አርብ ምሽት ይካሄዳል። በዛም እንድትሳተፉ እንጋብዛችኋለን። በሰንበቱም ደግሞ ከ7:45 ጀምሮ ሙሉ ፕሮግራም አለ። በዚህ ሁሉ ገብታችሁ እንድትባረኩ ነው። ሌላው ደግሞ በወሩ መጀመሪያ እንደገባ ሁለት የጾም እና የጸሎት ጊዜ አለን። እሱም በ7 ይጀምራል። በእኛ በዌስተርኑ ነው፣ በዛኛው 10 በኢስተርን። በዚህ ሁሉ ገብታችሁ ደግሞ እንድትባረኩ ነው። ሌላው ማስታወቂያ እየተነገረ ያለው እንግዲህ በአንድሩ ዩኒቨርሲቲ የአንድነት ጊዜ ይኖረናል። ከጁላይ 1 እስከ 5 ባለው ጊዜ ውስጥ ለዛ እንድንዘጋጅ እንግዲህ ብዙ ማስታወቂያ ተነግሯል። እየጸለይን ቆይ እና ለፕሮግራሙ ለመሳተፍም እንድንዘጋጅ ነው። በዚህ እንጸልይበታለን። እንግዲህ ፕሮግራማችን በዚህ እንጨርሳለን። ፕሮግራሙን ከመጨረሳችን በፊት ወይዘሮ ድንቅነሽ በጸሎት ይጨርሱልናል። ወይዘሮ ድንቅነሽ አሉ?
አቤት አለሁ።
አለሁ። እግዚአብሔር ይባርኮት። ስለዚህ ያው ጸሎቱን ሰምተዋል። ሁለት ሰው አቅርቦ ጸሎት አዲስ ጸሎት አርስ እሱንም ይዘው ያለውን የድሮንም ይዘው እንግዲህ እግዚአብሔር ባሳሰቦት መንገድ እንዲጸልዩልን ነው። እግዚአብሔር ባርኮት።
አሜን። እሺ።
ቅዱስ ቅዱስ ከሰማይ ሰማያት ያለ የዘላለም አባታችን እናመሰግንሃለን። ቸርና ሩሩህ አምላክ ነህ፣ አዛኝ ነህ። አንተ ሰውን አትንቅ፣ ሰውን አትጠላ፣ ሰውን ትወዳለህ። ኃጢአታችን ነው የምትጠላ። እንደ ኃጢአታችን ሳይሆን እንደ አንተ ምሕረት ሁኖልን ቁመናል ለዚህ ዘመን። እናመሰግንሃለን ጌታ ሆይ። አገራችን ሰላም አድርግልን ኢትዮጵያን። ጌታ ሆይ እንደ ቸርነትህ ለኢትዮጵያ ሰላምህ፣ ፍቅርህ ይገለጽ። ለኢትዮጵያ ሰላም አርግባት። መገፋፋትን መለያየትን ትቶ መተሳሰብን መፋቀርን ለኢትዮጵያ አውጅልን ጌታ ሆይ። እንደ ቸርነትህ እንደ ምሕረትህ በዚህ መስመር የሚያገለግሉህን መስመር የሚመሩትን ቃል የሚያካፍሉትን የሚዘምሩትን ሁሉ አንተ ባርክ። አገልግሎታቸውን ለበረከት አድርገው ጌታ ሆይ። እኛ ኃጢአተኞች ነን። እኛ በዚህ ምድር እንደ ጥላ ለሚያልፍ ዓለም ሳንቃትት ለሰማው ቤት ዝግጆች እንድንሆን ትረዳን ዘንድ እንማጸንሃለን ጌታ ሆይ። የጸሎት አደራ የሰጡን ወይዘሮ አበበች ጌታ ሆይ እንደ ቸርነትህ አገልጋይ ናቸው፣ ፈውሳቸው ጌታ ሆይ። እንደ ቸርነትህ ፈቃዱን ጌታ ሆይ እንደ ቸርነትህ አንተ አስበው። የጠላትን ወጥመድ ስበርለት፣ ከጠላት ክንድ አድነው የኔ ጌታ። ዳንኤልን ከአናብስት ጉድጓድ ጠብቀህ ያሳደርክ አምላክ ነህና ዳንኤልን ከጠላት ሹክሹክታ ያዳንክ አምላክ ነህና ጌታ ሆይ ፍቃዱን ከጠላት ወጥመድ አድነው። የጠላት ዛቻ ከሱ ይራቅ፣ በምህረት እጅህ ዳስሱ ፈቃድህን አንተ ፈውሰው አንተ ጠብቀው መንገዱ ሁሉ የቀና አርግለት የኔ ጌታ አቶ ግርማን በፊት አቀረብናቸው አንተ ፈውሳቸው ጤናቸውን ስጣቸው የኔ ጌታ በምህረት አይን ይያቸው ዳስሳቸው አቶ ግርማን ፈውስ ቤተሰቦቻቸው ሁሉ አንተ ባርክ ባርኮት ምህረት ይብዛላቸው አቤት የኔ ጌታ የኛ መመኪያ ወይዘሮ ፈጠኑን ጤናቸውን ስጣቸው ፈውሳቸው አድናቸው የኔ ጌታ በፊት ይያቸው ቀረብኩ የልባቸውን ቋጠሮ የልባቸውን ጭንቀት ጎደሏቸውን ችግራቸውን ሁሉ አንተ ፈታላቸው ጌታ ሆይ እንደ ቸርነትህ በምስጋና ያቀረቡትን ወገኖቻችን አንተ አስባቸው ለጸሎት ያቀረቡትን ወገኖች ስማቸውን የማላውቃቸውን አንተ ጎብኝልን እባክህ ጌታ የኔ ጌታ ስም ያልሰጡትን ስማቸውን ያልተቀበልኳቸውን ሰዎች አንተ ተቀብለሃል ሰምተሃቸዋል ቋጠሯቸውን ፍታ ጭንቀታቸውን ተረከብ የኔ ጌታ ልጆቻቸውን ትውልዳቸውን ዘራቸውን ሁሉ አንተ ባርክ የማታልፈው የዘላለምን መንግስት አውርሰን የኔ ጌታ እንደ ቸርነትህ እንደ ፍቅርህ ጌታ ሆይ እንደ ምህረትህ ጌታ ሆይ የኛን ኃጢአት ይቅር ብለህ ኃጢአታችን ከኛ ርቀህ ውድለታችን ከኛ አይተምረህ ለሰማው ቤት ብቆች አርገን የጽድቅን ጥሩር አልብሰን ጌታ ሆይ ዝግጁ ሆነን ለፈጣሪያችን ቀርበን መንግስተ ሰማያትን እንድንወርስ ትረዳን ዘንድ እንለምንሃለን የኔ ጌታ የጽድቅ ልብስ አልብሰን ጌታ ሆይ ማህተቡን በግንባራችን አስቀምጠው ስተታችን ጉድለታችን ኃጢአታችን ሁሉ ይቅር በለን የተሳሳትነውን አይተማረን እንደ ቸርነት ልጆቻችን አንተ አድንልን ጌታ ሆይ የልጅ ልጆቻችን አንተ አድንልን የኔ ጌታ የሰማው ጌታ በዓለም ሁሉ የሚፈካከሩ እነዚህ ኃያላን መንግስታት ፍቅር ስጣቸው የፍቅር አዋጅ የሰላም አዋጅ ይታወጅ በምድሪቱ እባክህ ጌታ ሆይ መሪውን ተመሪውን አስማምተህ ጌታ ሆይ አንተ ትብስ አንቺ ትብስ እንዲባባሉ ኃያላን መንግስታትን በቤታቸው በጓዳቸው አንተ ግባ ፍቅርን ስጣቸው ሰላምን ስጣቸው ጠብ ጥሩ አይደለም የጠብ ትርፉ ሞት ነው ጠብ ይቅር በምድሪቱ ፍቅር ይታወጅልን በምድሪቱ ፍቅር ስጠን ጌታ ሆይ እነሆ በቅሬታዋ ቤተ ክርስቲያን እነሆ በዚሽ ቤተ ክርስቲያን እባክህ ጌታ ሆይ ፍቅር ስጣቸው መሪዎችንም ተመሪዎችንም አገልጋዮችንም ጌታ ሆይ ሰሚዎችን መምኑንም ፍቅር ስጠን ፍቅር ነው ፍቅር ነው እግዚአብሔር ለሰው ልጆች ፍቅር ስላለው ኃጢአት ሰርተዋል ይጥፉ አለ መለኮት ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በምስማር ተቸንክሮ ደሙን አፍስሶ አድኖና እሱ ደቀቀ እኛ ተፈወስን አድነህናል በመስቀል ላይ ተሰቅለህ ፈውሰህናል ከጥፋት አድነህናል የኔ ጌታ ከውድቀታችን አቃንተህናል የኔ ጌታ ሃሌሉያ ማረን እባክህ ማራናታ 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 ጉድለታችን አይተህ ይቅር በለን እባክህ የኔ ጌታ ሰማውን ምድሩን የሰራ ምድርን አርግተህ ሰማይን ዘርግተህ ሰውን ስብለህ ህይወት ትንፋሽ ሰጥተህ የፈጠርከን ትንፋሾች ነን እኛ ሸክላዎች የአንተ የእጅ ስራዎች ነን ጌታ ሆይ አንተ የሰራሃትን ነፍስ ለአራዊት አሳልፈህ አትስጠን ጠላት እጅ ንጠቀን ከጠላት ወጥመድ ትታደገን ዘንድ እንማጸናለን ፈውሰን አድነን እባክህ የኤሎሄ ድረስልን የኔ ጌታ የኤሎሄ ህዝብህን አስበው የተጨነቀችን ነፍሱም ታደግ የተራቡትን መግባቸው የታሰሩትን አስፈታቸው የሚያለቅሱትን አጽናናቸው ምድሪቱን ኢትዮጵያን አንተ ጎብኝልን እባክህ ጌታ ሆይ አለኋችሁ በለን አላንተ መመቻም የለን አላንተ ዘመድም የለን ዘመዳችን አንተ ነህ አብረን ሁን በናዝሪቱ በኢየሱስ ክርስቶስ ስም አሜን
አሜን አሜን አሜን እግዚአብሔር ይባርኮት በጣም ባርከውናል በጸሎቶ የእርሱም ጸሎት እንዲሰሙሎት እንጸልያለን እንግዲህ ሁላችንም በዚሁ ፕሮግራማችንን ጨርሳለን እንደዚሁ እንደተባረካችሁ ደሩ
የእግዚአብሔር ጸጋ ከሁላችን ጋር ይሁን። በሰላም ደሩ።